የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እንዳውሮፓ አቆጣጠር በ1892 የተወለዱት ጀርመናዊው ቄስ ማርቲን ኔውመለር የሂትለርን የሰው ልጅ የዘር ማጥፋት ወንጀል ለዓለም ሕዝብ ለማሳወቅና የዓለም ሕዝብ ሁለተኛ እንደዚህ አይነት የዘር ማጥፋት ወንጀል እንዳይፈጸም ትምርት እንዲያገኝ ሲያስተምሩና ሲያስረዱ ቆይተው በ1984 ዓመተ ምህረት ከዚህ ዓለም በሞት ተለይተዋል። ቄስ ማርቲን ኒውመለር ስለ ናዚ ጀርመን የሰው ዘር ማጥፋት ለዓለም ሕዝብ ሳይታክቱ እንዲያስረዱ ያስገደዳቸው ከመጀመሪያው ጀምሮ የናዚ ኃይል ከመጠናከሩ በፊት ለናዚ አደጋ የተጋለጡት እሳቸውና የእሳቸው ወገኖች ባለመሆናቸውና አደጋው ያንዣበበው በሌሎች ላይ በመሆኑ እኔ ምን አገባኝ፣ አደጋው በእኔ በጀርመኑ ፕሮቴስታንት አልመጣ፣ የሚታሰሩትና የሚገደሉት ሌሎች ናቸው በማለት ያ ሁሉ ግፍ በናዚ ሂትለር ሲፈጸም ዝም በማለታቸው የተነሳ አደጋውና ችግሩ በርሳቸው ሲመጣ ለሳቸው የሚቆምላቸውና እሳቸውን ካደጋ የሚያድናቸው ሰው በመጥፋቱ ለናዚ እስር ቤት ለመወርወር በመውቀታቸው ነው። በዚህ ጊዜ ነበር ቄስ ማርቲን ኔመለር ዝነኛ የሆነውንና ነግ በኔ ማለት አስፈልጊ መሆኑን የሚያስረዳውን ጥቅሳቸውን ለዓለም ሕዝብ የተናገሩት። የናዚው ሂትለር ኃይሎች ገና ባልተጠናከሩበት ጊዜና ስልጣን ሊይዙ አካባቢ ይሁዳውንና የናዚን ፖለቲካ የማይቀበለውን በሙሉ ማሰርና ማሳደድ ሲጀምሩ ማርቲን ኔመለር ዝም በማለታቸው ተቆጭተው በመጨረሻ መሳደዱና መታሰሩ የጀርመናዊ ቄስ በሆኑት በሳቸው ላይ ሲደርስ የተናገሩት ጥቅስ እንዲህ ይላል። ናዚስቶች መጀመሪያ ሶሻሊስቶችን ሲያሳድዱና ሲያስራቸው ሶሻሊስት አይደለሁ እኔ ምን አገባኝ ብዬ ዝም አልኩኝ። ናዚስቶች ቀጥለውም የሰራተኛውን ማህበር ተወካዮች ሲያስሯቸውና ሲያሳድዷቸው እኔ የሰራተኛው አባል አይደለሁ እኔ እኮ ንጹህ ጀርመናዊ ነኝ የነሱ ዜጋ ነኝ አገሬ ነው ምን አገባኝ እኔ ምን ቸገረኝ ብዬ ዝም አልኩኝ። ናዚስቶች ቀጥለውም አይሁዶቹን ሲያሳድዱና ሲያስሩ እኔ አይሁድ አይደለሁ ምን አገባኝ ብዬ አሁንም ዝም አልኩኝ። በመጨረሻም እኔኑ ፕሮቴስታንቱን ጀርመናዊውን ሊያስሩ ሲመጡ ሌሎቹ በሙሉ ሲታሰሩ ያልጮሁላቸው ሰዎች ከየት መጥተው ለኔ ይጮሁልኝ? ለኔም የሚጮሁልኝ ሰው ታጣ። ሁሉም ሳይጮህለት ታስሮ አልቆ ነበርና እኔም ሳይጮህልኝ ዘብጤያ ወረድኩ ነበር ያሉት። ታዲያ ቄስ ማርቲን ኔውመለር ከናዚ ጀርመን እስር ቤት ከሞት ተርፈው ከወጡ በኋላ ይህንን አይነት ወንጀል በሰው ልጅ ላይ ሲፈጸም ዝም በማለታቸውና ነግ በኔ ባለማለታቸው ተጸጽተው የሰው ልጆች እሳቸውና እሳቸውን መሰል ሰዎች የሰሩትን ስህተት እንዳይሰሩ በመምከርና በማስተማር እስከ ሕይወታቸው ፍጻሜ ድረስ ቆይተዋል። ዛሬ ኢትዮጵያ ሀገራችን የተወሰኑ ዘራፊዎች በጎጥ ተደራጅተው ሕዝብ ሲያሸብሩ ሲያስሩና ሲገድሉ እኛ ምን ቸገረን? ችግሩ እኛ ጋር ደረሰ። እኛ የዚ ጎሳ ዘርነን እኛን አይመለከተንም። እኛ ከቦታው ርቀን ነው ያለነው። እኛ ከነሱ ጋር የሚያገናኘን ወይም የሚያጣላን ምንም ምክንያት የለም በማለት በደሉን ግድያውን ዝርፊያውንና ማባረሩን ማሳደዱን ዝም ብለን بنናልፍ ታሪክ እንደሚመሰክረው እንዳሳየንም ሁሉ በርግጠኝነት መናገር የምንችለው ነገር ቢኖር ነገ መሳደዱ መገረፉ መገደሉና የችግሩ ገፈት መቅመሱ በእኛና የኛ ዘመድ ወዳጆችና ወገኖች በመንላቸው ላይ የሚደርስ መሆኑን ነው። ክፋትና ተንኮል እያደገ በሄደ ቁጥር እንደ ሰደድ እሳት በአካባቢው ያለውን ሁሉ ከመብላት ወደ ኋላ አይልምና ዛሬ የኔ ዘር ነው ብለን በደልና ኢሰባዊ ድርጊት ሲፈጽም ዝም ያልነው ነገ ምክንያት ፈልጎ የራሴ ዘር የሚለውንም መብላቱ አይቀሬ ነው። ኢሰባዊነትን መቃወም ያለብን የነ እከለይ ዘር ሲፈጽመው ብቻ ሳይሆን የራሳችን የምንለውም ዘር ሲፈጽመው ኢሰባዊነትን ማውገዝና መታገል አለብን። የፈለገውን ቀለም የፈለገውን ዘር የፈለገውን ቁመትና እጥረት የፈለገውን እድሜ የፈለገውን ጾታ ቢኖረው ዘረኝነትና ኢሰባዊነት ቆሻሻ የሰው ልጅ ከዱራውሬ የሚያመሳስል እኩይ ተግባር ነውና መዋጋት የግድ ይላል። ወያኔ ያደግ ስልጣኑን ተገን በማድረግ በዘር ላይ የተመሰረተ በደልና ጭፍጨፋ አድርጓል ይያልን ስንጮህ የነበርን ዛሬ ወያኔን አውርዶ ሌላው በተራው የወያኔን የዘርም ጭፍጨፋ ፎቶኮፒ በማንሳትና በባስና በተጠናከረ መልኩ ወንጀል ሲፈጽም ዝም የምንል ከሆነ በመጀመሪያውም ወያኔን የተቃወምነው ዘረኝነቱን ሳይሆን ለምን ስልጣኑን የኔ ዘር ወይም የኔ ጎሳ አልያዘውም ብለን ነው ማለት ነው። አያት ቅድማያቶቻችን አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ወላይታ፣ ከምባታ፣ ሶማሌ፣ ሀደሬ፣ ገሙ ወይም ሲዳማ ወይም ሌላ ዘር ብለው ሳይከፋፈሉ በጋራ በመሆን አጥንታቸውን ከስክሰውና ደማቸውን አፍሰው ያቆዩልንን አገራችንን ዛሬ እኛ በዘር በጎሳና በሃይማኖት እየተናጨን እንደ ዶሮ ብልት ዘነጣጥለንና ህዝቡን እርስ በርሱ አባልተን ስልጣን ላይ ለመቀመጥ የምናደርገው ሩጫ ውጤቱ ለማንኛችንም ቋት ጠብ የማይል ዱቄት ሊያተርፍልን ይክረና በሩቁ ይቅርታ ደግሞ አለን አረፍተ ነገር ለማንኛችንም ቋት ጠብ የሚል ዱቄት ሊያተርፍልን ይክረና በሩቁ ሆነን ያየውንና የሰማነውን በሚሊዮኖች የሚቆጠረውን የሩዋንዳን ህዝብ በሞት የከተፈውን የዘር መተላለቅ የእርስ በርስ ጦርነት ቀያችንና ቤታችን አምጥተን እርስ በርስ እንድንተላለቅና የዓለም ህዝብ ከንፈር መምጠጫ መሆንን ነው። ይህ እንዳይሆን ደግሞ በተለይ በዘርና በጎሳ ተደራጅተናል የሚሉ ድርጅቶችና ልህቃኖቻቸው ካሉን ልዩነቶች ይልቅ የሚያስተሳስሩንና አንድ የሚያደርጉን በተፈጥሮም በታሪክም የተገነቡ የሚያሳስሩን ጉዳዮች የሚበልጡ መሆኑን ተረድተው በአንድነት በጋራ ለጋራ እድገታችንን ህዝባችንን ከድህነት ከመሃይምነትና ከበሽታ መውጣት መስራት ይተበቅባቸዋል። አለበለዚያ የዛሬ 100ና 100 ዓመት ተፈጸሙ የሚሏቸውንና ምንም ማስረጃ የሌላቸውን አርቲ ቡርቲ ተረት እየሰበኩ ስንት ሺህ ዓመታት ተጋብቶና ተዋልዶ የነረን ህዝብ የገሌ ጎሳ መሪ የዛሬ ምናምን ዓመት ያንተን ዘር እንዲህ አድርጎት ነበር እንዲህ በድሎት ነበር ወዘተ በማለት ከሳሽም ተከሳሽም መስክርም በለለበት ዛሬ በህብረትና ባንድነት የሚኖረውን ህዝብ እርስ በርስ ለማፋጀት መሞከር ከናዚስቶች የማይተናነስ የዘር ማጥፋት ወንጀል ከመፈጸም ጋር አይተናነስም። አያት ቅድማያቶቻችን በዘመናቸው በነበሩበት የህብረተሰብ እድገት እነሱ በሚያዩት መነጽር ተቻችለው አብረው ኖረው ይህችን አገር ለኛ አጥንታቸውን ከስክሰው ደማቸውን አፍሰው አቆይተውልናል። አሁንኛ እነሱ የነበሩበትን ዘመንና የህብረተሰብ እድገት እኛ ባለንበት የህብረተሰብ መነጽር እያየን ፍርድ ሰጪ ለመሆን መሞከር በራሱ ያላዋቂነት ምልክት ነው። ባሏሉበት ኩበት ለቀማም ይሆናል። መሬትን እንደ ጭቃ ጠፍጥፎ የሰሯት ይመስል ይሄ የኔ ነው ከዚህ እንዳትደርስ ይያሉ አመታት የኖረን ህዝብ ማባረርና ማፈናቀልን ማውገዝና በጽኑም ታግሎ ማስቀረት ይኖርብናል። ከዚህም በተያዘ አዲስ አበባና ሌሎችም የኢትዮጵያን ግዛቶች የኔ ነው ያንተ አይደለም እያሉ ሽብር የሚፈጥሩ ኃይሎች አዲስ አበባም ሆነች ሌሎች የኢትዮጵያ ግዛቶች የማንም የጎሳና የዘርጅት ሀብት ሳይሆኑ የኢትዮጵያዊው ሁሉ ሀብት መሆናቸውን መገንዘብ ያስፈልጋል። ወያኔ ሀገሪቷን እና ህዝቧን ከፋፍሎ ለመግዛት ያመጣው ዘንድ ያመጣው በቋንቋና በዘር የተመሰረተ ፌዴራሊዝምን መሳሪያ በማድረግ ህዝቦቿም አብረው እንዳልኖሩና ሀገሪቱም አንድ እንዳልነበረች ለማድረግ የሚጥሩ የሰሞኑ አክራሪ ብሔረተኞች መንጋ ተከታዮቻቸውን አሰልፈው ህዝብ ማሳደድና መግደል መጀመራቸው ወደፊት ላሰቡት የዘር ማጽዳት ዘመቻ እርሾ መሆኑን ተረድተን ካሁኑ ይህን የዘር ማጥፊያ እርሾአቸውን የተነሰሱበትን እንስራና ጋን በህብረት ካልሰበር ነው ተያይዘን ለመተላለቅ ድግስ እየተደገሰልን መሆኑን መረዳት አለብን። በተለይ በአሁኑ ጊዜ እንደ ኦነግ ያሉ ጽንፈኛ የዘር ድርጅቶች በሰላማዊ መንገድ ፖለቲካቸውን እንዲያካሄዱ ቢፈቀድላቸውም የበሬ ወለደ ታሪክ ያወሩና ያስወሩ ህዝብ ለህዝብ ለማጫረስ ሩጫውን ታይዘውታል። በዚህም ሩጫቸው መሰናክል እንዳይሆኑባቸው ለሀገር አንድነት ለህዝብ እኩልነትና ለጋራ ብልጽግና ይታገላሉ የሚሏቸውን ሌሎች የብሔርም ሆነ አገር አቀፍ ድርጅቶች የትግላቸው ዋና ጠላት አድርገው በመፈረጅ በመንቀሳቀስ ላይ ናቸው። ለዚህ ምሳሌ የሚሆነን በኦሮሞ ዴሞክራቲክ ፓርቲ ውስጥ ያሉትን የድርጅት መሪዎችም ሆነ ሌሎች አገር ወዳድ አባሎች በተለያየ መንገድ በማስገደድና ጫና በማሳደር ድርጅቱ ወደ ለየለት የዘረኛ ድርጅት እንዲለወጥ የሚያደርጉትና በሌላ በኩል ደግሞ የኦሮሞ ያልሆኑ ሌሎች ድርጅቶች ደግሞ ከኢትዮጵያዊነት ወጥተው እንደነሱ አክራሪ ዘረኛ እንዲሆኑ በቀጥታና በተዘዋዋሪ መንገድ ድጋፍ እየሰጡ መሆኑ ይሰማል። አልፎ ተርፎ እነዚህን ለኢትዮጵያዊነት ይቆማሉ የሚሏቸውን ድርጅቶች በውስጥና በድንበር ችግር እንዲያዙና እንዲወጠሩ በማድረግ እነዚህ ድርጅቶች በራሳቸው የድንበርና የውስጥ ችግር ሲያዙ የኦሮሞ አክራሪ የሆነው ኦነግና ደጋፊዎቹ ድርጅቶች በሌላ በኩል የሚፈልጉትን ለማድረግ እድል እየተከፈተላቸው ነው። በአሁኑ ጊዜ ይህ አደጋ በአገራችን ላይ ያንዣበበ መሆኑን በመረዳት ከእያንዳንዱ ኢትዮጵያዊና ትውልደ ኢትዮጵያዊ በንቀትና ባንድነት ነገሮችን ረጋ ባለ መንፈስ በመከታተል አገራችን ከገባችበት አስከፊ አረንቋ እንድትወጣ የአንድነት ኃይሎች የሚያደርጉትን እልህ አስጨራሽ ትግል መደገፍና መርዳት የግድ ይላል እንላለን። እናንተስ ምን ትላላችሁ?
Ethiopia, 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 Ethiopia,
አድማጮቻችን እንግዲህ ሳምንታዊ የሆድ ፕሮግራማችን ጊዜውን ተብቆ ጀምሯል። በዛሬው ፕሮግራማችን ሰፋ ያሉ አርስቶችን እንዳሳለን ብለናል። ሰሞኑን ኢትዮጵያ ውስጥ ማለትም በተለያዩ አካባቢዎች በደረሰው የመፈናቀል አደጋ ምክንያት ኢትዮጵያኖች በአለም ዙሪያ የሚገኙ ኢትዮጵያኖች ለወገኖቻቸው ገንዘብ የማሰባሰብ ስነ ስርዓት ወይንም ደግሞ ድርጊት ያካሄዱ ነው። እዚ ስዊድን ያሉት ስቶክሆልም ያሉትም ኢትዮጵያኖች በተለያዩ የቫይበር ዌብሳይቶች አከባ አማካኝነት ገንዘብ ያሰባሰቡ ነው። ጌዲዮ በጌዲዮ ህብረተሰቦች እርዳታ የሚሆን ገንዘብ እየተሰባሰበ ነው። ታማኝ በአንድ ቀን ብቻ ወደ በኢትዮጵያ ገንዘብ ከሚሊዮን በላይ ወደ 2 ሚሊዮን የሚጠጋ ገንዘብ አሰባስቧል። እዚ ስዊድን ያሉትም እንደዚህ
ወደ 550 ሺህ ዶላር አካባቢ።
አዎ እንግዲህ እሱን በራፍሊ ብታረገው ከ1.58 ሚሊዮን በላይ ነው በኢትዮጵያ ገንዘብ እና ያ በ10 ሰዓት ውስጥ የተደረገ ነው። እንግዲህ ኢትዮጵያኖች ወገን ለወገን ምን ያህል ደራሽ እንደሆነን ባጭር ጊዜ ውስጥ ማሳየት ይችላል። ስዊድን ያሉትም ኢትዮጵያኖች በተለይ የስቶክሆልም አካባቢ ያሉት በአስካለና በግሩም የሬዲዮናችን አባል በሆነው በግሩም ጌታ አማካኝነት ያሰባሰቡ ነው። እንግዲህ ኢትዮጵያኖች ይሄን ነገር ከልባችሁ ይዛችሁ ሰፊ እርዳታ እንድታደርጉ እንላለን። አንድ እህታችንም ትናንትና ማታ ደውላ አዝና ያለቀሰች መልእክት አስተላልፈናለች። መልእክቷ ምንድነው? ምን ማድረግ አለብን? እኔ ምን ማድረግ አለብኝ? የምችለውን ለማድረግ ዝግጁ ነኝ ገንዘብ ከማዋጣቱ በተጨማሪ ስትለን እንግዲህ እኔ እኛ ማድረግ የምንችለው ለህዝብ ማድረስ ነው። ሮሮሽን አው ጥንቀትሽን ከህዝቡ ጋራ ከኢትዮጵያ ጋራ በጋራ ቢሰራ ጥሩ ነው ብለናት ምናልባት ዛሬ እንድትደውል እድል እንሰጣታለን። ከደወለች የምትለውን አብረን እንሰማታለን። አድማጮቻችን በዛሬው ዕለት የኢትዮጵያ ኤምባሲ ተወካይ የሆኑት በሚኒስቴር ደረጃ የኢትዮጵያ ኤምባሲ የአምባሳደሩ ተወካይ የሆኑት አቶ ተስፋዬ ይታይህ ይቀርባሉ። አቶ ተስፋዬ ይታይህ በቅርቡ በስካንዲኔቪያ በሚኒስቴር ደረጃ የተሰሙ የኤምባሲው ባለ ስልጣን ናቸው። ይህም የሚቀርቡበት ምክንያት በአፕሪል 13 ይመስለኛል አፕሪል 13 ከ14 ሰዓት ጀምሮ ስቶክሆልም በሚገኘው ABF አዳራሽ የኢትዮጵያ ኤምባሲ ስብሰባ ጠርቷል። በዚህ ስብሰባ ላይ ኢትዮጵያውያንና ትውልድ ኢትዮጵያኖች በሙሉ እንድትገኙ ይላሉ። ይሄን በተመለከተ ዛሬ ከኛ ጋር ቀርበው በስልክ ውይይት ያደርጋሉ። አድማጮቻችን፣ እዚህ ስቱዲያችንም ውስጥ ከአገር ቤት ብቅ ያለ አንድ እንግዳ ይዘናል። እንግዳችን ስሙ ፍሬው ኃይለ ገብርኤል አሰፋ ይባላል። ሰላም ፍሬው።
እግዚአብሔር ይመስገን።
እንደምን ነህ? እንኳን ደህና መጣ።
እንኳን ደህና ቆያችን።
ፍሬው፣ ካንተ ጋር ወደ ኋላ አጥር ያለው ውይይት እናደርጋለን። በምን አርስት ላይ ነው ውይይት የምናደርገው? አቅርቡኝ ብለሃል። አንድ በደል አያለሁ ኢትዮጵያ ውስጥ። እኔ በተሰለፍኩበት ፕሮፌሽኔ ላይ በደል በኢትዮጵያኖች ሲሰራ አያለሁ ትለናለህና ባጭሩ ኋላ እንገባበታለን። ምንድን ነው በደሉ? ምንድን ነው ልትነግረን የፈለግከው? ምንድን ነው ለአድማጮች ለማካፈል የምትፈልገው?
ያው እንግዲህ መናገር የምፈልገው ነገር ቢኖር የግል አስተያየት አይደለም፣ አገራዊ አስተያየት ነው መስጠት የምፈልገው። ሁሉም ሰው የሥራ ዘርፍ አለው በሚኖርበት ሀገር ላይ እና እኔ ያለሁበት ዘርፍ ተምሬ የሚወጣውበት ከአርማ ዩኒቨርሲቲ በስፖርት ሳይንስ ዲግሪ ይዤ ነው የወጣሁት።
ኦኬ።
እሱን ሥራ ላይ ነው ፕሮፌሽኔን እየሰራሁ የነበረው እና በአጋጣሚ ሴቶች ላይ ነበረ መሰራ የነበረው በሴቶች እግር ኳስ ላይ
አሰልጣኝ ነበርክ ኢትዮጵያ ሴቶች? ኦኬ።
ሲሳሰለጥንም የነበረው አንድ ደደቢት ነው፣ ሁለተኛው ደግሞ ሲዳማ ቡና ነው። ያው አጋጣሚው እነኚህ ሁለት ቡድኖች ፈርሰዋል አሁን ላይ።
ኦኬ። ስለዚህ ባጭሩ ኋላ እንገባበታለን። በደል ይፈጸማል በዘርና በተለያዩ ምክንያቶች የተነሳ እንዳያድግ ስፖርቱ፣ የሴቶች ስፖርት እንዳያድግ በደል እየተሰራ ነው የምትለው?
አይ የሴቶቹ ብቻ ሳይሆን እግር ኳሱ እንዳያድግ ትልቅ
በደል እየተሰራ ነው፣ በዘር እየተነሳ ነው የምትለው? አድማጮቻችን፣ ከፍሬው ኃይለ ገብርኤል አሰፋ ጋር ይሄን በተመለከተ ሰፋ ያለ ውይይት ወደ ኋላ ላይ እናደርጋለን። እናስተዋውቃችሁ ብለን ነው። እንኳን ደህና መጣ።
እንኳን ደህና ቆያችሁ
አድማጮቻችን። ከዚህ በተረፈ እንደተለመደው ዜና 5 ሰዓት ላይ የሚቀርብላችሁ ሲሆን ከኢትዮጵያም ደግሞ የሰሞኑን ሁኔታ በተመለከተ እንግዳ ይዘን እንቀርባለን። እንግዳውን ሲቀርብ ትሰሙታላችሁ። የምታውቁት እንግዳ ነው። ሌላ እንደተለመደው የጊዜው ሁኔታ ከፈቀደልን የብሩክ በረከት መዝናኛ ፕሮግራም ይቀርባል። በመቀጠልም ባለፈው ሳምንት የጀመርነው የእንጦጦ ማርያም የሚገኘው የአጼ ምኒልክና የእቴጌ ጣይቱ ቅርሶችን በተመለከተ የተሰራውን ኢትዮጵያ ሄጄ በተነበርኩበት ጊዜ የተሰራውን ፕሮግራም ሁለተኛ ክፍል ይዘንላችሁ ለመቅረብ እንሞክራለን። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። መልካም ቆይታ እየተመኘንላችሁ ፕሮግራማችንን በዚች ሙዚቃ
Oh, ሆነው ባር ሆነው ምነው መጠመዴ የልባጌዋ ከንደጅ ሆነልዴ የሰው መብት አልነካው ወይ ህግ አልተላለፍኩ እንዲያው ባሉባ አልታ በሐሜት ተገረፍኩ መስማት አልመኝም በክፉ ተነሳ ባንዳንዳ ፈጮሌ አስመሳይ ወስላታ ባንዳንዳ ፈጮሌ አስመሳይ ወስላታ በሆነው ባልሆነው ምነው መጠመዴ የልባጌዋ ዋጋ እንደዚህ ሆነ የሰው መብት አልነካው ወይ ህግ አልተላለፍኩ እንዲያው ባሉ ባልታ በሐሜት ተደረፉ 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 እንዲያው ባሉ ባልታ በሐሜት ተደረፉ
ስብሰባ ጥሪ የኢትዮጵያ ኤምባሲ የኢትዮጵያን ወቅታዊ የፖለቲካና የኢኮኖሚ ሁኔታዎች የዲያስፖራውን ኢትዮጵያ ውስጥ ገብቶ በተለያዩ የኢንቨስትመንት እና የሌሎች ስራዎች እንዲሳተፉ ለማድረግ በተጨማሪም ደግሞ በሶስተኛ ደረጃ በሀገር አቀፍ ደረጃ ስዊድን የኢትዮጵያኖች አጠቃላይ የሆነ የጋራ ማህበር ለማቋቋም በታሰበው ጉዳይ ላይ ለመወያየት ኢትዮጵያኖችንና ትውልደ ኢትዮጵያኖችን በአፕሪል 13 በሚደረገው ስብሰባ እንዲገኙ ይጋብዛል። የስብሰባ ቦታ ABF Sveavägen 41 ቀን አፕሪል 13 ከ14 ሰዓት ጀምሮ አትርሱ፣ አስታውሱ። የስብሰባ ጥሪ በABF ጥሪውን ያቀረበው የኢትዮጵያ ኤምባሲ። እንግዲህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከኛ ጋር አቶ ተስፋዬ ይታይ በሚኒስቴር ደረጃ የኢትዮጵያ ኤምባሲ የበስካንዲኔቪያ የኢትዮጵያ ኤምባሲ የስራ ባልደረባ የሆኑት ከኛ ጋር ይገኛሉ። ከሳቸው ጋር አጠር ያለ ውይይት እናካሄዳለን። ጤና ይስጥልኝ የተከበሩ አቶ ተስፋዬ ይታይ።
ጤና ይስጥልኝ።
እንግዲህ እርሶ በቅርብ ጊዜ የተሾመው የኢትዮጵያ ኤምባሲ ባለስልጣን ኖት። ከዚህ በፊት በተለያዩ ቦታዎች እንዳገለገሉ ነግረውኛል። በእንግሊዝ በለንደን እንዲሁም በሌሎች ቦታዎች። ዛሬ ውይይት ምናደርገው በቅርቡ ስለተጠራው በኤምባሲው ስለተጠራው የኢትዮጵያኖችና ትውልደ ኢትዮጵያኖችን ስብሰባ በተመለከተ ነው። ስለዚህ ስብሰባ እስቲ ቢነግሩን። በመጀመሪያ ምን ተሰማዎት ስቶክሆልም ስዊድን የስራ ባልደረባ በኤምባሲው በኩል ሆኖ ሲሾም ምን ተሰማዎት? ስዊድንን ሲያዩት?
ያው ጥሩ ስሜት ነው የተሰማኝ። በእርግጥ ያየሩ ሁኔታ ከማውቀው ትንሽ ለየት ያለ ነው፣ ከበድ ይላል እዚህ። ከዛ በሻገር ጥሩ የሆነ ሁሉም ነገር ደስ የሚል አካባቢ ነው።
ህብረተሰቡን ተዋውቀውታል?
ገና በጅምር ላይ ነው። ያን ያህል ጊዜውም አጭር ስለሆነ ሙሉ በሙሉ ገና ተዋውቀናል ማለት አይደለም፣ ግን በመተዋወቅ ሂደት ላይ ነው ያለሁት። በዚህ አጭር ጊዜ ውስጥ ብዙ ሰው ለማወቅ ችያለሁ።
ኦኬ። በቅርቡ ማለትም አፕሪል 13 ስብሰባ ተጠርቷል በኤምባሲው በኩል። ምንድነው የዚህ ስብሰባ አላማ?
በአፕሪል 13 ስብሰባ ተጠርቷል በኤምባሲው አማካኝነት። ስብሰባው እንግዲህ ሀገራችን በከፍተኛ የለውጥ ሂደት ላይ ነው የምትገኘው። በዚህ ለውጥ ሂደት ላይ ደግሞ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ተሳታፊ መሆን አለባቸው የሚል እምነት በመንግስት በኩል አለ። ለዛ ነው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በአሜሪካ በአውሮፓ የተለያዩ አካባቢዎች ተገኝተው በውጭ የሚኖሩ ኢትዮጵያውያን በሀገራቸው የፖለቲካ ኢኮኖሚ በማንኛውም ጉዳይ ላይ ተሳትፏቸው እንዲጨምር የማድረግ ማነሳሳት እያደረጉ የነበሩት። ይሄ በአንድ ጊዜ ተሰርቶ የሚያልቅ ሳይሆን ቀጣይነት ባለው መልኩ መከናወን ያለበት ነው። ከዚህ አኳያ ነው እንግዲህ በመጪው በፈረንጆቹ አቆጣጠር በአፕሪል 13 ቀን ከሰዓት በኋላ ማለትም ከ14 ሰዓት እስከ 16 ሰዓት ባለው ጊዜ ውስጥ በወቅታዊ የሀገራችን የፖለቲካ የኢኮኖሚ የመሳሰሉት ጉዳዮች መወያየት፣ እንደዚሁም ደግሞ መንግስት በውጭ የሚኖሩትን የኢትዮጵያና ትውልድ ኢትዮጵያውያን ወይም የዲያስፖራ ማህበረሰብ ከሀገራቸው ጋር ያላቸው ትስስር እንዲጠናከር ለማድረግ የዘረጋቸው የተለያዩ ፕሮግራሞች አሉ። በዛ ላይ እንዴት መሳተፍ እንደሚችሉ የሚሰጡ የተለያዩ አገልግሎቶችን በተመለከተ ምን ምን ናቸው፣ እንዴት ማግኘት ይቻላል፣ የበለጠ ደግሞ ቀልጣፋ ለማድረግ ምን መስራት ይኖርብናል በሚለው ዙሪያ ላይም ውይይት የሚካሄድ ይሆናል። መግለጫዎች ይሰጣሉ፣ ውይይቶች ይካሄዳሉ ማለት ነው። ከዛ ባሻገር እዚህ ስዊድን ያለው ኢትዮጵያዊ ማህበረሰብ በጋራ የተለያዩ ስብስቦች እንዳሉ አይተናል። ግን አንድ አምብሬላ ወይም የሚያሰባስብ ማህበር እንዲኖራቸው የማህበራቱ ተወካዮች የተለያየ እንቅስቃሴ እያደረጉ ነው። ያንን እንቅስቃሴም ለህብረተሰቡ የሚያስረዱበትና በመጨረሻም አንድ ኢትዮጵያ በስዊድን የኢትዮጵያ የጋራ ማህበር የኮሚኒቲ ማህበር የሚቋቋምበትን ሁኔታም እንደዚሁ ሀሳብ ተሰጥቶ ወደ ተሻለ መግባባት ተደርሶ አንድ የጋራ ማህበር ሊመሰረት የሚችልበት እድልም ለማመቻቸት ጭምር ነው እንግዲህ ስብሰባ የተጠራው።
እንግዲህ ሶስቱን ከተጠቀሱ አይቀር ምንም እንኳን በዚህ ስብሰባ ላይ ሰፋ ያለ ውይይት እንደሚደረግ ብናምንም እንደው ለአጠር ያለ የሚነግሩን ነገር ካለ በተለይ በአሁኑ ጊዜ የኢትዮጵያን የፖለቲካና ወቅታዊ ፖለቲካና የኢኮኖሚ ሶሻል ሁኔታ ሲያዩት አንዳንድ ብርህ ሆነው ይታዩ የነበሩ ነገሮች እየጨለሙ እየመጡ ነው፣ አደጋ እያንዣበበ ነው፣ ሰው እየተሰደደ ነው የሚሉ አሉና እስቲ የወቅታውን የፖለቲካ ሁኔታ በመንግስት በኩል እርስዎ ተወካይ እንደመሆኑ መጠን እንዴት ያዩታል?
ጥሩ። እሱ በዝርዝር በስብሰባችን ላይ የምንወያየው ነው። አንድ መረሳት የሌለበት በለውጥ እንቅስቃሴ ሂደት ላይ ነው ያለ ነው። ለውጡ ደግሞ እንዲቀላል አይደለም። ከፍተኛ የሆነ ስር ነቀል ለውጥ ነው እየተካሄደ ያለው። በዚህ የለውጥ ሂደት ውስጥ የተለያዩ ጠመዝማዛ መንገዶችን አቀበት ቁልቁሎቶች ማለፍ የግድ ነው። ለውጥ ስለፈለግን ዝም ብሎ ለውጥ አይመጣምና የተለያዩ ውጣ ውረዶች ይኖራሉ። ስለዚህ እነዛን ወጣሮች እየተቋቋሙ ወደ ትክክለኛው መስመር ያስገቡ የሚሄድ ሁኔታ ነው ያለና ቀልሞ የሚታይ ብዙ ነገር የለም። እንደዛ የሚታየን ከሆነ ደግሞ ለውጡን መጀመሪያ የለብንም ማለት ነው። ከዛ በሻገር በተለያየ ይሄ የመፈናቀል የምን በአዲስ መልክ አሁን እየተፈጠረ ያለ የለም። ከዚህ በፊት በተለያዩ አካባቢዎች የተፈናቀሉ በርከት ያሉ ህብረተሰቦች አሉ። ምናልባት ልታነሳልኝ የፈለከው እዚህ በደቡብ ክልል ጌዲዮ አካባቢ ያለውን ከሆነ እሱን በተመለከተ ከሆነ መንግስት አዲስ እንትን የለም። ነገር ግን እርዳታው በተቻለ መጠን እየቀጠለ ነው ያለ። ካለ ባቃስ ለጋስ ድርጅቶችም ጋር መንግስት በመተባበር በእርዳታ መስጫ ካምፖች ውስጥ ያሉትን እርዳታ እንዲደርሳቸው እየተደረገ ነው ያለ። በነገራችን ላይ መንግስትም በዚህ ጉዳይ ላይ በከፍተ የሚኒስትሮችም ኮሚቴ በማቋቋም ጭምር ቦታው ድረስ ሄደው ሁኔታውን አይተው ተመልሰው መግለጫ በሰላም ሚኒስትሩ አማካይነት የተሰጠበት ሁኔታ ነው ያለ ማለት ነው። ስለዚህ መፈናቀሎች መሳሰሉ ነገሮች ከጊዜ ወደ ጊዜ እንደምንሰማው አዳዲስ መፈናቀሎች እየተከሰቱ አይደለም ያለው። እነዚህን ቀደም ሲል ካለፈው አመት መጋቢት ሚያዝያ አካባቢ የተፈናቀሉት የህብረተሰብ ክፍሎች በተሻለ መጠን በካምፕ ውስጥ ያሉት እርዳታ እየተሰጠ ወደ ቀያቸው የሚመለሱት ደግሞ እንዲመለሱ የማድረግ ስራ ነው ያለ ማለት ነው። በዚህ እንቅስቃሴ ውስጥ ነው ያለ። ወደፊት እንግዲህ ነገሮችም የተሻለ ይሆኑ ይመጣሉ። የተሻለ ህግ ማስከበር ሲኖር ህብረተሰብ ወደ መረጋጋት እንዲመጣ ሲደረግ አዳዲስ መፈናቀሎች እንዳይኖሩ እንትን ይላሉ። እና እነዚህ ነገሮች በዚህ ሚዛን መሰረት ነው ማየት ያለብንና በጀመርነው የለውጥ እንቅስቃሴ ላይ የሚመጡ እንትኖች አንዳንድ ነገሮች ብቅ ሲሉ በእንዲህ አይነት ነገሮች ተደናግጠንና እንትን ብለን አይደለም መቆም ያለብን። ችግሮችን እየፈታን ወደ ትልቁ የለውጥ እንቅስቃሴ መገስገስ ነው የሚሆነውና ምናልባት ዝርዝር ያለ እንትኖችን ወደፊትም ስንገናኝ በስብሰባው ለህብረተሰቡ ምን አይነት እንቅስቃሴዎች ናቸው ያሉት የሚለውን እናወሳለን። እንደው አንድ ነገር ለማንሳት አይተን ከሆነ በዚህ ባለፈው ሳምንት ወደ 100 በላይ የሚሆኑ የፖለቲካ ፓርቲዎች በመጪው ምርጫ ላይ ለመሳተፍ በሰላማዊ መንገድ ለመሳተፍ ምርጫውን ሰላማዊ ዲሞክራሲያዊ ለማድረግ ነጻና ፍትሃዊ የሆነ ምርጫ እንዲሆን ለማድረግ መጀመሪያ ፓርቲዎች ዲሲፕሊንድ መሆን ስላለባቸው ህግና ስርዓትን አክብረው መንቀሳቀስ ስላለባቸው ገዢው ፓርቲን ጨምሮ ወደ 110 አካባቢ የሚሆኑ ፓርቲዎች የጋራ የቃል ኪዳን ሰነድ የተፈራረሙበት ሁኔታ ነው ያለው። ስለዚህ ቀጣው ምርጫ በአገራችን በሰላማዊ በዲሞክራሲያዊ መንግስት ተካሂዶ ከተፈጸመ በአገራችን የስልጣን ሽግግር ሰላማዊ የሚሆን ስልጣን ለማግኘት ተብሎ ወደ ግጭት የምንገባበት ስልጣን ላለመልቀቅ ተብሎ ወደ ግጭት የምንገባበት ሁኔታ የለም። የስልጣን ባለቤቱና ምንጩ ህዝብ ነው። ህዝብ ይሁን ያለው ይሆናል፣ ህዝብ ይሁን ያላለው ደግሞ አይሆንም። ያንን ደግሞ መቀበል የሁላችንም ኃላፊነትም ግዴታም ነው ማለት ነው። እና በዚህ በኩል አትሊስት ይሄን የቃል ኪዳን ሰነድ እነዚህ በርከት ያሉ ፓርቲዎች በኢትዮጵያ የፖለቲካ እንቅስቃሴ ውስጥ እንሳተፋለን ያሉት ፈርመው ለተግባራዊነቱ የበኩላችንና አስተዋጽኦ እናደርጋለን ብሎ መፈረማቸው ራሱ ለዲሞክራሲ በኢትዮጵያ ሊመጣ ለታሰበው ዲሞክራሲ አንድ እርምጃ ነው። የቃል ኪዳን ሰነዱ መፈራረም ብቻ አይደለም ግቡ፣ በዛ በቃል ኪዳን ሰነዱ መሰረት ህግን አክብሮ መንቀሳቀስ ነው ዋናው ነገር። ለመነሻ ግን መፈራረሙና በዚህ ላይ ደግሞ ተግባራዊ እናደርጋለን ይሄን ሰነድ ብለው ቃል መግባታቸው በራሱ ተስፋ ሰጪ ነው ያለ ማለት ነውና ምን ለማለት ፈልጌ ነው የሚያጋጥሙ ችግሮችን መቋቋም ጥሩ ነገሮችን ደግሞ ያጠናከሩ መሄድ ነው። አንዳንድ ነገሮች ያጋጥሙ ተደናቅፈን መቆም ለውጡ ተደናቀፈ ማለት ሳይሆን ለውጡ የተጀመረው ለውጥ እንዲፋጠን ሁላችንም የምንችለውን ሁሉ ማበረከት ነው ጥሩ የሚሆነው ለማለት ፈልጌ ነው።
አቶ ተስፋዬ አሁን ያሉትን በሙሉ እንዳለ እየተስማማን ሆኖም ግን አንድ ማናገር የምንፈልገው ነገር አለ። ልክ ነው ለውጥ በቀላሉ አልጋ ባልጋ እንደማይሆን እንገነዘባለን እናምናለንም። ሆኖም ግን ደግሞ መስማማት ያለብን ችግር ሲፈጠር ኡነቱን መናገርና ያለውን ችግር ማሳየት እንደ መቃወም መታየት ያለበት አይመስለንም። አሁን ኢትዮጵያ ውስጥ የሚደረገው ነገር አድበስብሰን እንኳን እንለፈው ብለን ብንል በተለያዩ ኢንተርናሽናል ሚዲያዎች ይወጣ ነው። ዘ ጋርዲያን አሁን ያወጣው ስለ ጌዲዮን በመንግስ በኩል ከመሰጠው እጅግ በጣም ይራቀ አመለካከት ነው ያለው። እኛ ለማለት የምንፈልገው ምንድነው ችግሮች አሉ። እነዛን ችግሮች ግን አይመጡም ብለን አላሰብንም። ሲመጡ ደግሞ ለውጡ ተደናቀፈ ተቋረጠ አንልም። ለዛ ትግል ያስፈልጋል። ለውጡ በብቻውን ያለ ታጋዮች ያለ ህዝቡ ትግል ያለ ህዝቡ ዳታ ወደፊት ሊሄድ አይችልም። ችግሩን ግን ማውጣት አለብን ማድበስበስ የለብንም ለማለት ነው። በዚህ ስማማሉ?
ማን አድበሰበሰ ነው ጥያቄው? መንግስት አሁን የማድበስበስ ሁኔታ አለ ወይ?
እንግዲህ
የተደበሰበሰው ምኑ ነው?
እንግዲህ አንድ ምሳሌ ልጥቀስ።
ይሄንን ነው ማየት የሚያስፈልግ። መንግስት አሁን ምንም የሚያደበሰብሰው ነገር የለም። ማንንም የፈለገውን የመሰለው ሁሉ እንትን ይያለ ነው። አሁን በሶሻል ሚዲያ ብዙ አይነት ነገሮች እንትን ይላሉ። ያው ሶሻል ሚዲያ እንደምታውቀው እንደፈለገ እንትን የሚባልበት ነገር ነው። መንግስት ለምን ብሎ ነው የሚያደበሰብሰው የሚደብቀው? አሁን ባለው መንግስት የሚደበሰብስም የሚደበቅም ነገር የለም። ክፍት ነው ሁሉ ነገር ያለው።
አይ ቲንክ በዚህ ምን እንስማማለን በመጠኑ። ግን ለምሳሌ ዘ ጋርዲያንን ካነበቡ የተደበቀ ይሄንን ነገር ሚስጥር ለማውጣት ስለሚፈሩ ሰዎቹ ስማችንን አትንገሩብን ሌላ ቦታ እንዳንሰራ ይከለክሉናል ጌዲዮን በተመለከተ ይያሉ ነው የጻፉት። እንግዲህ ጋርዲያንን ካነበቡት ዛሬ ከዚህ
በኋላ ጋርዲያን አንደኛ ጋርዲያን የጻፈውን ነገር እንደ መጽሐፍ ቅዱስ 100% መቀበሉ አስቸጋሪ ነው የሚሆን። ጋርዲያን ባገኛቸው ሰዎችና የራሱን እንትን ነው የጻፈው
እየተከሰ ነው።
ምናልባት የጋርዲያን የመጨረሻ ቴስቲ
አቶ ተስፋዬ በዚህ ለመከራከር ሳይሆን እኛ ለማሳየት የፈለግነው ምንድነው ምንም ቢሆን ምንም የኢትዮጵያን ችግሩ ካለ ማውጣቱን አንተውም። ያ ማለት ግን ለውጡን የሚመራውን ኃይል ተቃወምን ማለት አይደለም። እንደውም መርዳት ነው
ለውጡ በሚመራው ይቅርታቱ
አመርዳት ነው
ለውጡን የሚመራው መንግስት ፍሳሳት ነው የሚለው
በጣም ጥሩ
ፍሳሳት ማረም ይቻላል። አትተቹኝ አትቃወሙኝ ሁልጊዜ አድንቁኝ አመስግኑኝ የሚል መንግስት አይደለም አሁን ያለው።
በጣም ጥሩ። በዚህ ንስማማ በዚህ ከተስማማን ውይይታችን መቀጠል እንችላለን። ምክንያቱም ማንናን እርሶ ሲናገሩ አሁን በሶሻል ሚዲያ ላይ የሚወጡትን ያያያችሁ ለማለት ፈልገው ስለነበር ያን ሳይሆን እኛ እንደውም ኢንተርናሽናል የሆኑት እንትኖችን የውጭ ታዛቢዎችን ጠቅሰን ለመናገር ነው። ለማንኛውም በለውጡ መግፋት እንስማማለን መቀጠል አለበት እንላለን። የለውጡ ኃይሎች ራታ ያስፈልጋቸዋል። ለዚህም ወገባችን ይዘን ተጋላለን። በውጭ ያሉ ኢትዮጵያኖች ኢትዮጵያ ውስጥ የሚኖራቸውን አስተዋጽኦ በተመለከተ አጠር አድርገው ምንድነው የታሰበው?
ኢትዮጵያኖች በርከት በውጭ የሚኖሩ ኢትዮጵያን በርከት ያለ አስተዋጽኦ ይኖራቸዋል በአገራችን። አሁን ከጀመርነው ኒድና ይሄን የተጀመረውን የዲሞክራሲ ሂደት የኢኮኖሚ ግንባታ ሂደት አጠቃላይ የሀገር ግንባታ ሂደት ላይ የሚኖራቸው ተሳትፎ ትልቅ ነው የሚሆነው። አንደኛ በርከት ያለ ልምድ ያላቸው ዕውቀት ያላቸው የተማሩ በርከት ያሉ ኢትዮጵያውያን በውጭ ሀገር ይኖራሉ። እነሱ በየተማሩት መስክ በየዕውቀታቸውና ልምዳቸው ሊያበረክቱት የሚችሉት አስተዋጽኦ ከፍተኛ ነው። ይሄ ሀገራችን ትጠብቃለች እነሱን ድጋፍ ማለት ነው። ስለዚህ ዕውቀት በዩኒቨርሲቲዎች በምርምርና ጥናት ተቋማት በመሳሰሉት አሁን ብዙ የሚፈለግ ድጋፎች አሉ። በሪፎርሙ ሂደት ውስጥ ማለት ነው ብዙ ማሻሻል የሚፈልጉ ነገሮች አሉ። ያ ነው። ሌላው ያው በንግዱ በኢንቨስትመንቱ ኢትዮጵያውያኑ ከፍተኛ ተሳትፎም ራሳቸውንም ጠቅመው ሀገራቸውንም ሊጠቅሙ ይችላሉ ማለት ነው። ወደ ሀገር የሚልኩት ሬሚታንስ እንዲቀላል አይደለም። ከውጭ ኤክስፖርቱ በላይ የሆነ ነው ያለው የኢትዮጵያ የሚልኩትና ይሄንን በህጋዊ መረከላ መንገድ ሲላክ ለሀገር ትልቅ ጠቀሜታ ያለው። አንዱ ትልቁ ችግር የውጭ ምንዛሬ እጥረትም ሀገራችንን ከፍተኛ ተጽዕኖ እያሳደረ ያለበት ሁኔታ ነው አሁን ባለንበት መንገድ ማለት ነው። የትራስት ፈንዱ ጉዳይም እንደዚሁ መነሳት ያለበት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡት ጥሪ ነው። እንቅስቃሴ ተጀምሯል። ያ ደግሞ ግለቱን ጠብቆ መሄድ መቻል ይኖርበታልና እኛ በውጭ የምንኖር ኢትዮጵያውያን እና ትውልደ ኢትዮጵያውያን ብዙ ነገር ልናደርግ እንችላለን። የሀገራችንን መልካም ገጽታ አሁን እናንተ እንደምታደርጉት በመገንባት በማስተዋወቅ ረገድ አሁን የለውጡን ሁኔታ ለሌሎች አካላት በማስረዳት የሀገራችን ምርቶች እነዚህ ገበያ ሊኖራቸው በማድረግ እጅግ በጣም ብዙ ተሳትፎ ሊያደርጉ ይችላሉና በጣም በትልቁ ነው የሚታየው የውጭ የሚኖሩ ኢትዮጵያውያን ተሳትፎ ጉዳይ ማለት ነው።
በጣም ጥሩ። የመጨረሻው ሶስተኛው አርስት እንንካና በሰፊው እነዚህ ነገሮች እንደሚነሱ እርግጠኛ ነን። በሚከተለው ስብሰባ ላይ በሰፊው እናሳሉ እርግጠኛ ነን። በእውነት ሶስተኛው ጥያቄ የተነሳው በዚህ ስብሰባ ላይ እናሳል የተባለው የአምብሬላ ፓራፕሊ ኦርጋናይዜሽን ጉዳይ ነው። በኢትዮጵያኖች ባንድ ሆነው ቢሰሩ ባንድ ሆነው ቢታገሉ ባንድ ሆነው ሐሳባቸውን ቢያቀርቡ በሁሉም አካባቢ ተደማጭነት ይኖራቸዋል የሚለውን እኛም የምናምንበት ነው። ለዚህም እኛም እንቆማለን። እንዴት ነው ያሰባችሁት? በእናንተ በኤምባሲ ቁጥጥር ስር ነው የሚሆነው?
አይደለም።
በጣም ጥሩ። እስቲ እቺን አጭር እንገሩን።
እንግዲህ የተቋቋሙ ልዩ ልዩ ስብስቦች አሉ፣ ማህበራት አሉ። እዚህ በስዊድን ሀገር ውስጥ በሌሎችም ይኖራሉ ማለት ነው። አሁን እዚህ በስዊድን የሚኖሩት በጋር እኛ ሐሳቡን ነው እንደንደፈው። በነገራችን ላይ አንድ ስንሆን ኢትዮጵያውያን በቃ የሚከበሩትም ብዙ ነገር መስራት የሚችሉትም አንድ ጠንካራ የጋራ ማህበር ሲኖራቸው ነው ብለን እናስባለን። ያንን ግን ለዚህ ተብሎ የተቋቋሙትን አካላት የማገዝ የመደገፍ እንጂ እኛ ራሳችን ባለቤት አንሆንም ማለት ነው።
በጣም ጥሩ።
ባለቤቶች አሉ ማህበራቸውን መስረተው አጠናክረው ወደፊት መሄድ የሚችሉ በዚህ እንደግፋለን። መድረኩን እንሰጣቸዋለን። የሄዱበትን ሂደት ሁሉ ያብራራሉ፣ ህብረተሰቡን ያስረዳሉ እና መጨረሻ ላይ ደግሞ የህብረተሰቡ ጋር የህብረተሰቡን ተሳትፎ መሰረት አድርገው ጠንካራ የሆነ አንድ የጋራ ማህበር የኢትዮጵያ ማህበር እንዲኖር በዚህ በስዊድን እዚህ ሲኖሩም በሀገር ቤትም ጥቅሞቻቸውና መብቶቻቸው እንዲከበሩ ለማድረግ ነው። ይሄ እውን ይሆን ዘንድ የበኩላችንን እንደ ኤምባሲ እንደ መንግስት እንደግፋለን፣ ለዚህ መድረክ እንሰጣለን ለማለት ነው።
በመጨረሻ አቶ ተስፋዬ አንድ አጭር ጥያቄ ልጠይቆትና እሷን ከመለሱልኝ እንሰነባበታለን። ሰሞኑን ከጎተንበርግ የመጡ ሁለት እንግዶች ደውለውልኝ ነበር ትናንት ማታ እና ብስጭጭት ብለው ነው የደወሉልኝ። እኛ የተከበሩ ዶክተር አብይ አህመድ ኤምባሲው የእናንተ ነው፣ የሰራተኞቹ እዛ የሚሾሙትም ሆነ ሌሎች ሰራተኞች ለነሱ የጡረታ ማዋያ አይደለም፣ የእናንተ ቤት ነው፣ አገል መገልገያችሁ ነው ብለውን ነበር ይሄድ ነው። እዛ ግን ስንደርስ ያየ ነው በጣም አሳዝኖናል። አንደኛው እንደውም ታምሜ ልመለስ ነው ከጎተንበርግ መጥቻ ያለኝ አለ። ምንድነው ስለው ባጭሩ ምንድነው ከዘበኛው ጀምሮ ከሚያስገባው ጀምሮ ያጋጠመን አንደኛ ሰው ከሰው ይለያሉ። እኔና አንድ ጓደኛዬ መጣን። ለምን መጣችሁ? ምን አመጣችሁ እስከ ማለት ደስ የሚደርስ ይመስላል አቀራረቡ ነው ያለኝ። ሁለተኛ ደግሞ ጉዳያችን እኔና ባለቤቴ ከሶስት ወር በፊት አስገብተን ፓስፖርት ለማሳደስ እስካሁን ደስ አልመጣምና ለዚህ ነበር የመጣ ነው ስል ምክንያታችሁን ለምንድን ነው እስካሁን ያልተፈጸመልን ስንል አናውቅም ነው ያሉኝ። የጎደለ ነገር አለ ወይ ብዬ ስጠይቃት ነው ሁሉ ነገር አሟልታችኋል ግን አናውቅም፣ ምክንያቱን አናውቅም። እንዴ እኔ ጋራ አብሮ የሰጠ በሶስት ሳምንት መጥቶ ትለታል የኔ ለምን ቆየትል አላውቅም አሉኝ ነው ያለው። እና አጠር አድርገው እነዚህን ሁለት ኬዞች እርስዎ በሚያውቁት ነገር ቢያስረዱልን።
ጥሩ። አንደኛ ያው ኤምባሲው ለሁሉም ኢትዮጵያውያን እና ትውልደ ኢትዮጵያውያን ቤታቸው ነው የሚለው የእኛ መርህ ነው፣ ይህን ነው የምንከተለው። እዚህ ያለ ነው ኤምባሲውም የተከፈተው በመጀመሪያ ደረጃ እዚህ የሚኖሩትን ኢትዮጵያና ትውልደ ኢትዮጵያ ለማገልገል ነው፣ ሌላ ምንም አይደለም። ሁለተኛው ከመንግስት ጋር የሚደረገው የዲፕሎማሲ ግንኙነት ነው፣ በራሱ መስመር ይሄዳል ማለት ነው። የመጀመሪያው ግን የዜጋ ተኮር ዲፕሎማሲያችን ዜጎቻችን ላይ ነው የሚያተኩረው እና እንደ ቤታቸው የሚለውን ይሄ ምንም ፈንደሜንታል የሆነ መርህ ስለሆነ በዚህ ፕሪንስፕል ነው የምንመራው ማለት ነው። ምናልባት የጥበቃ በደንብ አልተቀበልንም እና አላስተናገደንም፣ በሰዎች መካከል ልዩነት ያደርጋል የሚለው እንግዲህ የጥበቃ ሰራተኛው ቅርብ ቀን ነው የመጣው፣ ሳምንት አልሞላውም። ስለዚህ በሰዎች መካከል ልዩነት ሊፈጠር የሚችልበትም ሁኔታ የለም። እንደዚያም አይደረግም ወደፊትም። ምናልባት እንግዲህ እነሱ ፐርሰፕሽን ሊሆን ይችላል እንጂ ሰዎችን አንዱን ካንዱ ለይቶም ገና ያወቀበት ሁኔታ ስላልሆነ
አዲስ ነው ነው የሚሉት ዘበኛ አዲስ ነው። ኦኬ
አዲስ ነው ተበቀው ሳምንት አልሞላው ገና ሀገሩን እየተለማመደ ነው ያለ። በርግጥም ስራውን ጭምር እዚህ ያለውን እየተለማመደ ነው ያለው። ስለዚህ ወደፊት ምናልባት ከይታ ከፊዚካል ከምናምን እንደዛ መስሎ ሊሆን ከቻለ ልጁም ሀገሩን እየተለማመደ ስራውን እየተለማመደ እኛም ምክሮችን እና የተለያዩ ነገሮችን እየሰጠን የሚሻሻል እንጂ ሰዎቹ በዚህ ቅር ተሰይተው የሚሄዱበት ሁኔታ እንዲፈጠር በፍጹም አንፈልግም ማለት ነው። ልጁም እንደዛ አይነት ሰው አይደለም፣ በጣም ትሁት ልጅ ነው። ገና ሀገሩን ለመልመድ ነው ጥረት የሚያደርገውና ሰዎችን የሚያመናጭቅ ልዩነት በሰዎች መካከል የሚፈጥር እኔ ካየሁት አንፃር ብዙ እንደዛ አይነት እንትን ያለበት ልጅ አይደለም። ግን አካባቢውን ገና አለመደውም እየለመደ ይሄዳል። ገና 3 4 ቀን ነው ከሀገር ቤት ነው የመጣው፣ ለውጭ አዲስ ነው እና በዛ አይነት ነው እንትን ያለ ማለት ነው።
ሌላው ያኛው ደግሞ አናውቅም ለምን እንደሆነ አንተ የዘገየው 3 ሳምንት ጓደኛዬ 3 ሳምንት ሲደርሰው የኔ 3 ወር ሆነ ምንድነው ቢየስቴክ አናውቅም ነው ያሉኝ የሚለውን እንዴት ነው የምታዩት?
እንግዲህ የነዚህ ፓስፖርት አዲስ ፓስፖርት መስጠት ነባሩን ማደስ የዚህ የትውልድ ኢትዮጵያ መታወቂያ ካርድ የመሳሰሉ ስራዎች በኢሚግሬሽን በኢትዮጵያ የኢሚግሬሽንና ዜግነት ጉዳይ ዋና መምሪያ አማካኝነት ነው የሚሰጡ እነዚህ አገልግሎቶች የሚከናወኑት።
ኦኬ
እዚህ ኤምባሲው ምንድነው የሚያደርገው ወይም የተሰጠው ኃላፊነት
ኦኬ
ዶክመንቶችን መረከብ ከዛ ጋር ተያይዞ ያለውችን ክፍያዎች እንዲፈጸሙ ማድረግ እና የተሰባሰቡት ዶክመንቶች በትክክል የተሞሉ መሆኖችን ቅጻቆችን እና ዶክመንቶችን አሰባስቦ ወደ ኢሚግሬሽንና ዜግነት ዋና መምሪያ ነው እንዲላክ የሚደረገው።
ስለዚህ እናንተ
እዛ ነው ፕሮሰስ የሚደረገው።
በጣም ጥሩ። የእናንተ እንትን አይደለም ይሄ የኢሚግሬሽን ነው የሚሰራው ማለት ነው። ፕሮሰሱን ነው የሚያመለው። እስቲ የተከበሩ አቶ ተስፋዬ አድማጭ አለኝ መሰለኝ ነው ያለኩ አንድ አድማጭ ድምጾትን በመስማቱ ራሱ ትልቅ እንትን የሆነባቸው ሰዎች ይኖራሉ ብዬ ነው ገምተው። የኢትዮጵያ ኤምባሲ ለሁለተኛ ጊዜ መሆኑ ነው መሰለኝ። ከዚህ በፊት አምባሳደሩን ነበር ኢንተርቪው ያደረግነው ከ25 አመት በኋላ አሁን እርሶ ነው። አድማጮች አሉ እስቲ መሰለኝ ይፈቅዳሉ?
ችግር የለውም።
አሎ አድማጬ አጠራ አድርገው ጥያቄዎትን አስተያየቶትን አጠራ አድርገው ጌታዬ ወይንም እመቤቴ
እና ስለዚህ በመጀመሪያ
አጠራሩ
ሰላምመጡ በማለት የኔ ጥያቄ ይሄ ችግሮች ጠቅላላ አዲስ ሪፎርም እያደረግን ነው የሚል ከሆነ ከመጀመሪያዎቹ ጀምሮ ያከፈተኛ መረጃ ያለው ብዙ ችግሮች በትልቅ መልስ ትክክለኛ መታየኝ ከጥበቃ ያለው ችግር የቆየ ስለሆነ ጠቅላላ በአዲስ ሪፎርም ለማድረግ ይሄን ነገር ራሱ በሚፈጥበው ሰው ወይም ደግሞ ኢትዮጵያው ያገለግለኛል የሚለው ጥቆማ የሚያደርግበት ወይም የሚመጥበት መንገድ ወይም በዚህ ወላ ምን እንደነጋገር የተሻለ ስራ በጋራ የምንሰራበት ሁኔታ ይመቻቻል ወይ? በዚህ ወላ ላይ ምን እንደነጋገራለ ነው የሚል ጥያቄ ነው። ከፍተኛ ችግር
በምን ዙሪያ ላይ ነው ምን እንደነጋገረው አልገባኝም።
ይሄ ነገር ትልቅ ሪፎርም በዚህ አካባቢ የሚጠይቅ ነው። ከተሳሳትኩ አድማጭ አርሙኝ የሚጠይቅ ነው። ምክንያቱም የቆየ ችግር ነበር እና ያንን በጋራ ሆነን በጋራ ለመስራት ሪፎርሙ እንዲደረግ እዚህ አካባቢ ያለው እንዲደረግ መወያየት እንችላለን ወይ ነው መሰለኝ ላይ አንዳንዶቹን
በስልክ አካባቢ ምን አይነት ሪፎርም ነው የሚካሄደው?
በስልክ ስንደውል መልስ አናገኝም። እስቲ እንደገና
ሪፎርም ተቀላላ አንድ ግልጽ ለማድረግ በጠቅላላ ኤምባሲዎች ፍጻቸውን በመከታተል መጠየቅ ማንበብ ይችላል። በግልጽ ነው ጠቅላላ ችግር አለበት ኤምባሲው ነው የታወቀ ነው። ጠቅላይ ሚኒስትሩም የተናገሩት የግጭት ግለሰቦች መናኸሪያ ነው። አሁን እንግዲህ ህዝብ እንዲሆን አጠቃላይ ሪፎርም አዲስ የመጡ ሰዎች በአዲስ የጥበቃ የስርዓት የስልክ ጠቅላላ ዲያስፖራው ትክክለኛ ያለመጉላላት ለሀገሩ ልማት እንዲሳተፍበትን በጋራ የሚሰራበት ሁኔታ ይፈጠራል ወይ? ከቀድሞ የተለየ ስራ ለመስራት ምን ዝግጅት አለ የሚለው ጥያቄ ግልጽ ነው። ያውቁታል ከዚህ
የመድረኩ
ቀጥሎ
ምንወያየው በመጪው 13 በፈረንጆቹ አፕሪል ስንወያይ አንዱ አገልግሎታችንን እንዴት እናሻሽለው ከእናንተም የሚመጣውን ፊድባክ እንወስዳለን። በርከት ያለ ፊድባክ አለን። በርከት በእኛ የራሳችን ያንንም እናስተካክላለን። በዛ መሰረት አዳዲስ የሰው ኃይልም እንትን ይያለ ነው ከጥበቃ ጀምሮ እየተሻሻለ ነው ያለ። ይሄን ያገልግሎቶች ላይ ያለውንም የማሻሻል ስራ ነው ምን ሰራውና ይሄ ይሻሻላል ፊድባክ አሁን እንደሰጡት አይነት የዛኔም በውይይቱም እንወስዳለን እንዲሻሻል ነው የሚፈልገው።
በጣም ጥሩ።
ቅሬታ እንዳይኖር ነው ዋናው አላማ የሚፈለገው።
አድማጭ ሰዓት ያጠረብኝ ነው መልሰውልናል። እርሱ የጠየቁት ጥያቄ በዛም ላይ የሚስተናገድ ነው። ራሳችን ፕላን አለን ኤምባሲው ራሱ ሁሉ አገልግሎት መስጠት በትክክል አገልግሎት መስጠት ስለሆነ ይሄንን የምናሟላበት ሁኔታ ከእናንተ ጋር ተመካክረን ተዋይተን ያሉ መሰለኝ። ስለዚህ እርሶ ጥያቄ ተመልሷል። እንግዲህ አቶ ተስፋዬ እጅግ በጣም አመሰግናለሁ። መልካም የሥራ ጊዜ እመኝልዎት። ኢትዮጵያ ድምጽ ሬዲዮ ይመኝላችኋል። በአፕሪል 13 ስብሰባ ላይ ኢትዮጵያኖች እንዲመጡ እኛም በተደጋጋሚ እንደምንነግር ቃል እንገባለን። ጤና ይስጥልኝ ጌታዬ፣ አመሰግናለሁ።
ጤና ይስጥልኝ። እኛም እድሉን ስላገኘን ለኢትዮጵያ ድምጽ ሬዲዮ በዚህ በዚህ ሲውድን እጅግ በጣም ከፍ ያለ ምስጋና ነው የምናቀርበው። በጣም አመሰግናለሁ።
አድማጮቻችን የዜናው ፕሮግራማችን ከመድረሱ በፊት እንዲሁ አንድ እህታችን በትናንትናው ማታ ደውላ ሰሞኑን ኢትዮጵያው ስላለው ችግር የተሰማኝን የተጨነቅኩበትን ፍቀዱልኝና ልናገር ለወገኖቼ ብላ ነበር። እስቲ አሁን ጥቂት ደቂቃ ፈቅደንላታል። ከኛ ጋር ነች በስልክ መሰለኝ። ሃሎ ተናስተልኝ።
እንደምን አደራችሁ?
ደህና ነኝ። ሰላም ነው? ማን ልበል? የኔም ቤት
እኔ እህታችሁ ነኝ። ስሚ ቆየና
እህታችን። እሺ እህታችን እንደምን አደርሽ?
እግዚአብሔር ይመስገን። እድሉ ስለተሰጠኝ በጣም አመሰግናለሁ። ያው ሁሉም ኢትዮጵያዊ የሚያቀውን ነገር ነው የምናገረውና እኔ ሐሳብ ውስጥ ስላለ ለምን ከሌላው ጋር አልጋራም ብዬ ነውና የኔ ሐሳብ ሌሎችም እህቶቼና ወንድሞቼ ውስጥ ሊኖር ይችላል እና እስኪ እናውጣውና እንነጋገር በሚለው ነው። ያው ሰሞኑን በሚናየው በጌዲዮን ህዝቦች ላይ ያለውን ሰቆቃ ነው። እግዚአብሔር ይመስገን በገንዘብ ደረጃ እየተዋጣ ነው። የታማኝንም አይተናል ሰምተናል። ሌላ ደግሞ ሌላ በቁሳቁስ ለምንድን ነው ማነሳተፈው? ቁሳቁስም ያስፈልጋቸዋል ገንዘብ ብቻ አይደለም። ለምሳሌ ልብስ ያስፈልጋቸዋል። ቢልዶቹን አይተን ከሆነ እጅግ ያሳዝናል። ረሃብም አለ በምግብም በምንም። ግን እኛ ደግሞ እንደዚህ በቁሳቁስ ደግሞ እንዴት ነው መሳተፍ የምንችለው ከገንዘቡ ጎን? በአጋጣሚ ኤምባሲውንም ዛሬ አቅርባቸው አናግራቸዋል። ደስ ይላል። እርግጠኛ ነኝ ይተባበሩናል። እንደው በየቤቱ ያሉትን ቁሳቁሶች ከልብስ ጀምሮ ከጫማ ጀምሮ እንደው ትርፍ ይሆኑ። አሁን በጋውም እየመጣ ነው። እዚህ ስዊድን ሀገር የተለመደ ነው ጋርድሮብ የማጥራት የማጽዳት ምናምን ነገርና ለምን ይሄን ይሄን አድርገን በየቤቱ ዞራን ሰብስበን ተወጣተን ሰዎችን መኪና ያላቸውም ተረባርበን ለምን እንደው እንደሌላው ሀገር እንደሌላው ዜጋ ማንረዳው አለ በየቤታችን እነሱን በየቤታችን በጣም ቦታ ያጣበበ ልብስና ጫማ ጀምሮ እቃ አለ እናውጣው እና ይሄንን ምን ልክበት እንዲደርስላቸው እናድርግ ይሄ ነው የኔ ሐሳብ ውስጥ ትላንት በጣም ተመላለሰና እስኪ አባንድ በኩል ሳስበው ታማኝ ለታማኝ ብቻ ኢትዮጵያ ተቋጥራ አልተሰጠችውም እያንዳንዱ ሰው በሚችለው አቅም በሚችለው መንገድ ሁሉ ሊሳተፍ ይገባል እንደገናም ሌላው መፈልገው ይሄ የሆነ ችግር መጣ ኢትዮጵያ ውስጥ ሲባል ብቻ ለመርዳት መሯሯጥ ሳይሆን ስፔሻሊ ይሄ ልብስና ቁሳቁስ የማሰባሰቡ ነገር በአመት አንዴ እንኳን ሁሉ ጊዜ ብናደርገው የተለመደ ቢሆን እና እንደንስ ነገር መጣ ሲባል ይቀለናል መንገዱን ብናቀው ኢምፓሲውም ይተባበረን የሚመለከተውን መንግስትን ጠይቀና ኮንቲነር ምናልባት በነጻ ሊሄድልን ይችላል ለመልካም ነገር ስለሆነና በዚህ አጋጣሚ ሐሳቡ ማውጣት የፈለኩት የሚያቁ ሰዎችም ካሉ ምን ጠይቀውም አካባቢ መስሪያ ቤትም ምንም ካለ ጠይቀን ለምን አንተባበርም ይሄንን ሐሳብ አንተ አህመድ ሰፋር ጋብራርተ ብትገልጸውና እንደው ብንወያይበት በእውነት ቆም ብለን ሁላችንም እናስበው እኔ ምን ልርዳ እኔ ምን ላድርግ እንዘውጪ እነዚህን ነው የልጆችን ኤክስትራ ልብስ ሳይ አገሬን ነው ማስበው እና ሁላችንም እንችለው ነገር
ኦኬ ምን ለማለት ነው የኔት ነገሩ በጣም የሚያሳዝን ነው ልብ የሚነካ ነው ማስለቀስም የሚያደርስ ነው አሁን አንቺ እንደሚሰማሽ ኢትዮጵያኖች በጣም ያደነኩት ነገር ቢኖር ኢትዮጵያኖች አንድ ነገር አድነቄ አንድ ነገር ደግሞ ያሳዘነኛል ያደነኩት ለችግር ጊዜ ወዲያው ነው የምንረባረበው ቋሚ የሆነ ግን ለማድረግ ችግሩ ሲያልቅ ችግሩ ሲቀረፍ እንራሰዋለን ችግር መኖሩንም አሁን እንዳልሽ ቋሚ የሆነ ለማድረግ መዋየት ያስፈልጋል ኢትዮጵያኖች ተገናኝተው መዋየት አለባቸው ይሄንንም ኢትዮጵያ ድምጽ ሬዲዮ ኢትዮጵያኖች ተገናኝተው እንዲወያዩ ለማድረግ ይሞክራል ምክንያቱም ፍላጎቱ እንዳለ እያየን ነው በዚህ በትናንትና ማታ ነው መሰለኝ የጀመሩት ትናንት ማታ መሰለኝ ባልሳሳት እዚህ ስቶክሆልም ቫይበር ልጆች እና ስካልና ነግሩም ጌታ ተነጋግረው በቃ እናንተ አድርጉታልን በአስተኳይ ስለሆነ
ባክር
ቪዲዮ መሰብሰብ ጀምረዋል ግን ይሄ ነገር ቋሚ እንዲሆንና ችግሩ ወደፊት እንዳይመጣ ከመጣም ደግሞ በጠባበቂ አንዲኖረን ለማድረግ ቋሚ የሆነ ነገር እንድንሰራ ኢትዮጵያ ድምጽ ሬዲዮ ኢትዮጵያኖችን በኢትዮጵያ ኮሚኒቲ ማከባቢ ያሉትን ሌሎችንም የሃይማኖት የፖለቲካ የሶሻል ድቶችን በማማከር ይሄን ነገር ወደፊት ለመስራት ዝግጁ ነው አሁን ያልሽውንም ነገር ለማድረግ ማቀው አንድ ታሪክ አለ ስዊዘርላንድ የሚኖሩ ጄኔቭ የሚኖሩ ኢትዮጵያኖች ወደ 5 ሚሊዮን ዋጋ ያለው ዕቃ ልከዋል በቅርብ ጊዜ ኢንተርቪው ማርጋቸው ብዙ ተዋይተናል እንደዚህ አይነቱን ነገር ለመስራት የግድ መሰባሰብ ያስፈልጋል መወያየት ያስፈልጋል ይሄን ውይይት ለማድረግ በቅርብ ጊዜ በሚቀጥለው ሳምንት አንድ ግማይ ሰዓት 45 ደቂቃ የሚሆን ፕሮግራም ለመክፈት ዝግጁ ነን በእኛ በኩል ኢትዮጵያዊው እንዴት እናርግ የሚለውን ባስቸኳይ ለመወያየት ረሃብ ጊዜ አይሰጥም እና ባስቸኳይ ለመወያየት በሚቀጥለው ሳምንት እንግዲህ አንቺም ከተስማማሽበት ሌሎችንም እንደሚያዳምጡ ተስፋ እናደርጋለን በሚቀጥለው ሳምንት ይሄን ውይይት አድርገን ቶሎ ምላሽ ለመስጠት እንሞክራለን ለጊዜው ግን ጎፈንድሚ ማለ እዚህ ስቶክሆልምስ በነአስካለና በነግሩም ጌታ በኩል የሚሰበሰበው በነሱ ስዊሽ በኩል የሚሰበሰበው ማለ በዛ በኩል እርዳታችሁን አርጉ ሁላችንም ያረግን ነው የነታማኝም ማለ ለጊዜው ምን ይችላልን እናርግ ሁሉንም የህብረተሰብ ክፍል ከኤምባሲው ጀምሮ አሁን የኢትዮጵያ ኤምባሲ ነው ከኤምባሲው ጀምሮ ታች ያሉትን ሁሉ እንዲተባበሩ እኛም ሙከራችንን እናደርጋለን መልካም ሐሳብ ነው የተቀደሰ ሐሳብ ነው ፈጣሪ የጀመርሽውን ያሰብሽውን ያሟላልሽ እኛም እየቻለን እናደርጋለን መልካም ቀን ይሁንልሽ እንየት
እሺ እግዚአብሔር ይስጥልኝ አመሰግናለሁ
እንደምናረፈ ደጃ አድማጮች ከረፋዶ 11 ሰዓት ሆኗል ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዜናዎች ቀጥለው ይሰማሉ በጌዴኦ ዞን በረሃብ በየቀኑ ከሶስት እስከ አራት ሰው ይሞታል ሲሉ ቄስ ወልዳየ ለገለጹ። የዶቼ ቬለ ሬዲዮ እንደዘገበው ከምዕራብ ጉጂ ዞን ተፈናቅለው በጌዴኦ ዞን ከተጠለሉ ዜጎች መካከል በረሃብ በየቀኑ ከሶስት እስከ አራት ሰው እንደሚሞት የወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ሲኖዶስ ፕሬዝዳንት መናገራቸውን ገልጿል። የዲላ ዩኒቨርሲቲ ማህበረሰብ ጤና ትምህርት ቤት ኃላፊዎች እንደሚሉት ተፈናቃዮች ተጠጋግቶ በመኖር ለሚከሰቱት ተላላፊና የውሃ ወለድ በሽታዎች ተጋልጠዋል ብለዋል። ከአስር ወራት በፊት በጌዴኦና በምዕራብ ጉጂ ዞኖች በተቀሰቀሰ ግጭት ከመኖሪያ ቀያቸው ተፈናቀሉ ከ198000 በላይ ዜጎች ለአስከፊ ችግር መጋለጣቸውና የአካባቢው ባለስልጣናትና የወንጌላዊት ቤተክርስቲያን ኃላፊ ነው የተናገሩት። ከመኖሪያ ቀያቸው በግጭት ሰበብ ተፈናቅለው በቀበሌዎች የመንግስት መስሪያ ቤቶችና ጥራታቸው ባልጠበቁ መጠለያዎች የሚገኙ ዜጎች ላስከፊ ረሃብና ተጠጋግቶ በመኖር ለሚከሰቱ ተላላፊና ውሃ ወለድ በሽታዎች መጋለጣቸውን በዲላ ዩኒቨርሲቲ ማህበረሰብ ጤና ትምህርት ኃላፊ ገልጸዋል። ከምዕራብ ጉጂ ተፈናቅለው በጌዴኦ ዞን ብቻ ተጠለሉ ከ198977 ሰዎች ይገኛሉ ሲሉ የዞኑ አደጋ ስጋት ስራ አመራር ጽፈት ቤት ኃላፊ አቶ ተግስቱ ገዛኸኝ ለዶቼ ቬለም ተናግረዋል። አቶ ተግስቱ ተፈናቃዮቹ በስድስት ወረዳዎችና በአንድ የከተማ አስተዳደር ስር ይገኛሉ ብለዋል። ከዚህም ውስጥ ከፍተኛ ቁጥር ያለው ገደብ ወረዳ ሲሆን ወደ 96000 ተፈናቃዮች ይገኛሉ ሲሉ ተናግረዋል። በገደብ ወረዳ በገደብ ከተማ እንዲሁም ጎቶቲ ባንቆራና ጮርሶ ማዞሪያ በተባሉ ቀበሌዎች የተጠለሉ ተፈናቃዮች ተዘዋውረው የተመለከቱ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የደቡብ ሲኖዶስ ፕሬዝዳንት ቄስ ወልዳየ ተፈናቃዮቹ እጅግ በሚያሳዝን ሁኔታ ላይ እንደሚገኙ ለዶቼ ቬለ አስረድተዋል። በረሃብ ብቻ በየቀኑ በአማካኝ ከሶስት እስከ አራት ሰው ይሞታል የሚሉት ቄስ ወልዳየ ከአንድ ወር ወዲህ ጭራሽ እርዳታ የሚባል ነገር የቆመበት ሁኔታ ነው ያለው፣ ሰው በረሃብ የተጎዳበት ሁኔታ ነው ያለው ሲሉ አክለዋል። ተፈናቃዮች ለከፋ የምግብ እጥረት በመጋለጣቸው የሚስማሙት በዲላ ዩኒቨርሲቲ ማህበረሰብ ጤና ትምህርት ኃላፊ አቶ ትዝታኛ ተስፋዬ የሰው ምግብ ተው ድሮ ለከብቶች ይሰጡት የነበረውን ቀለብ መመገብ ጀምረዋል ሲሉ የችግሩን ጥልቀት ገልጸዋል። ኃላፊው እንደሚሉት ተፈናቃዮች ተጠጋግተው በመኖር ለሚከሰቱ እንደ ኮሌራ፣ ኩፍኝ፣ ማጀራት ገትር እና የመሳሰሉ ተላላፊ በሽታዎች መጋለጣቸውም ተዘግቧል። ኢራንዲ እንዳለ ጌዴኦ ተፈናቃዮችን ለመርዳት ከፍተኛ ርብርብ ውጭ በሚኖሩ ኢትዮጵያውያን እየተከናወነ ነው። በታማኝ በየነ የሚመራው ግሎባል አላያንስ ከትናንት በስቲያ በከፈተው የጎፈንድሚ አካውንት እስካሁን 925000 አሜሪካን ዶላር መሰብሰቡ ሲታወቅ መዳረሻውን 1.2 ሚሊዮን ዶላር ማድረጉ ታውቋል። ሌሎች የተለያዩ አካላትም በተለያዩ ጎፈንድሚ አካውንትና በየአካባቢያቸው ወገኖችን ለመርዳት ርብርብ እያደረጉ መሆኑም ተዘግቧል። ኢቫንዲ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ በጌዴኦ ተፈናቅለው በመጠለያው ውስጥ የሚገኙ ዜጎችን ዛሬ ረፋዱ መጎብኘታቸው ተዘግቧል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጌዴኦ ዞን ገደብ ወረዳ ተገኝተው ተፈናቅለው በጊዜያዊ መጠለያ ውስጥ የሚገኙ ዜጎችን ጎብኝተዋል። ጠቅላይ ሚኒስትር አብይ ጌዴኦ ዞን ገደብ ወረዳ ወደ ስፍራው በማለዳ መግባታቸው ሲነገር፣ ጠቅላይ ሚኒስትር ዶክተር አብይ በአሁኑ ሰዓትም ከጌዴኦ ተፈናቃይ ተወካዮች ጋር ስለ ሁኔታው በመወያየት ላይ ይገኛሉ ተብሏል። በውይይቱም በአካባቢው የሚገኙ ተፈናቃዮች ለጠቅላይ ሚኒስትሩ ያላቸውን ቅሬታ ማቅረባቸው ተዘግቧል። ከወራት በፊት በምዕራብና ምስራቅ ጉጂ እንዲሁም በጌዴኦ ዞን አካባቢዎች በተከሰቱ ግጭቶች በርካታ ዜጎች ከቤት ንብረታቸው መፈናቀላቸው ይታወሳል። በመንግስት በኩልም በጌዴኦ ዞን ለተፈናቀሉ ዜጎች ከለጋሽ ድርጅቶች ጋር በመቀናጀት የአስቸኳይ እርዳታ እያደረሰ እንደሚገኝ በትናንትናው ዕለት የጠቅላይ ሚኒስትር ጽህፈት ቤት ማስታወቁ ይዘገባል። ከአዲስ አበባ ወደ ናይሮቢ በመብረር ላይ ያለ አደጋ ያጋጠመ የኢትዮጵያ አየር መንገድ አውሮፕላን ቦይንግ 737 ማክስ 8 ጥቁር ሳጥን ምርመራ በፈረንሳይ ሀገር መጀመሩ ተነገረ። የምርመራ ባለሙያዎች በሳጥኖቹ ውስጥ ያለውን መረጃ የምርመራ ውጤት ለማሳወቅ ቀናትን ሊወስድ እንደሚችል ተናግረዋል። ይህ ጥቁር ሳጥን በአደጋ በተከሰተበት ወቅት የነበሩ ቃለ ምልልሶችና የበረራ ሁኔታን የሚያመለክቱ መረጃዎችን እንደሚይዝ ነው የፈረንሳይ የምርመራ ቡድን ያስታወቀው። መርማሪዎቹ የበረራ ሪኮርደሮችን፣ ትክክለኛ መረጃዎችን እንደሚይዙ የገለጹ ሲሆን የምርመራው ስራ እንደተጀመረ ለሲኤንኤን ተናግረዋል። በዚህ ምርመራ ስራ ኢትዮጵያውያንን የሚወክሉ ባለሙያዎች እየተሳተፉ የሚገኙ ሲሆን የአሜሪካ ብሔራዊ ትራንስፖርት ደህንነት ቦርድ 3 ባለሙያዎችን እንደላከ ተነግሯል። ባለፈው ወደ 149 ተሳፋሪዎችንና 8 የበረራ ሰራተኞችን ይዞ ከአዲስ አበባ ወደ ናይሮቢ ሲበር የነበረው ቦይንግ 737 ማክስ ቢሾፍቱ አካባቢ ተከስክሶ በአውሮፕላኑ የነበሩ ሁሉም ሰዎች ህይወታቸው ማለፉ የሚታወስ ነው። ይህን ተከትሎ ኢትዮጵያ አየር መንገድ ባሳለፍነው እሁድ ያሉትን ሁሉንም ቦይንግ 737 ማክስ አውሮፕላኖችን ላልተወሰነ ጊዜ ከበረራ አገልግሎት ማውጣቱ ይታወሳል። እንዲሁም በመላው ዓለም የሚገኙ ሀገሮች ቦይንግን ጨምሮ አውሮፕላኑን ለጊዜው ማገዳቸው ታውቋል። በሱሉልታ ከተማ ነዋሪዎች በሰጋትና በሰቆቃ የኖሩ መሆናቸውን ገለጹ። በኦሮሚያ ክልልና አዲስ አበባ አቅራቢያ የምትገኘው ሱሉልታ ከተማ በሰባት ቀናት ውስጥ ቤታቸው ይፈርሳል የተባሉ ነዋሪዎች በሰጋትና በሰቆቃ የኖሩ መሆናቸውን ገለጹ። የሱሉልታና አካባቢዋ ነዋሪዎች የኦሮሚያ ክልል መንግስት ቤታችን ሊያፈርስ ቀይ ምልክት አስመሮብናል፣ ከመፈናቀላችን በፊት ድረሱልን ሲሉ ጥሪ አሰምተዋል። የጎረቤቶቻችንና የአንዳንዶቻችን ቤት ግን ተለይተው ተውታል ሲሉ ምሬታቸውን ገልጸዋል። በሱሉልታ ከተማ አስተዳደር ለቤቶቹ መፍረስ የተሰጠው ምክንያት አካባቢው የመንገድ ግንባታ የሚካሄድበት ነው በሚል እንደሆነ የአካባቢው ነዋሪዎች አሳውቀዋል። ቤታቸው ላይ ምልክት የተደረገባቸው ሱሉልታ ከተማ ነዋሪዎች ተሰብስበው የአካባቢውን አስተዳደር ሊያነጋግሩ ቢሄዱም ከንቲባ ወይዘሮ ሮዛ ኡመር ግን ፈቃደኛ አለመሆናቸውን የገለጹት ለሸገር ሬዲዮ ሮሯቸውን ያሰሙት የሱሉልታ ነዋሪዎች ለፍተን ጥረን ያፈራነው ሀብታችን ሳይበተን ድረሱልን ሲሉ ተማጽነዋል። ከንቲባ ወይዘሮ ሮዛ ኡመር ቤት ይፈርሳል የሚባለው ሀሰት ነው፣ ህጋዊ ስለመሆናችሁ ማስረጃ ቅርቡ ነው ያልነው ሲሉ ለሸገር ሬዲዮ ገልጸዋል። በአንዱ ላይ ምልክት አድርገን በሌላው ላይ የምንተውበት ምክንያትም የለም ሲሉ አቅርበዋል። በቅርቡ በለገጣፎ ህገወጥ ግንባታ በሚል እንዲሁም በሰበታና በሌሎች የኦሮሚያ አዲስ አበባ አዋሳኝ አካባቢዎች በርካታ ሰዎች መፈናቀላቸውና ሰብአዊ ቀውስ መከሰቱ ይታወቃል። አቶ አንደርጋቸው ጽጌ ሙሉ በሙሉ የፖለቲካ መዳሩን መዘጋቱን ገለጹ። በኢትዮጵያ በየክልሉ ያሉ የኢህአዴግ መዋቅር አባላት ከቀደመው ስርዓት በከፋ መልኩ ሙሉ በሙሉ የፖለቲካ መዳሩን እንደዘጉት የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንደርጋቸው ጽጌ ገለጹ። አቶ አንደርጋቸው ጽጌ ከጀርመን ድምጽ ራዲዮ ጋር ባደረጉት ቃለ ምልልስ ዶክተር አብይ ስልጣን እንደያዙ የፖለቲካ መዳሩ መስፋት ቢጀምርም የኢህአዴግ መዋቅር የዜግነት ፖለቲካ አራማጅ ድርጅቶችን በጠላትነት ፈርጀው እንቅስቃሴያቸውን ገድበዋል ብለዋል። አቶ አንደርጋቸው ጽጌ እንዳሉት ዘርና ቋንቋ ማ ከላይ ያደረገው ስርዓት ሀገሪቱን ወደ ጥፋት እያመራት ነው። ደርሳቸው ገለጻ ምንም እንኳን በኢትዮጵያ የመጣው ለውጥ ከመብት ጥሰት የሚያላቅቅ ቢመስልም አሁንም ኢትዮጵያን የሚያሳጣ የከፋ ሁኔታ እየተፈጠረ ነው ብለዋል እና ማንም አሸናፊ ወደማይሆንበት ችግር እንገባለን ሲሉ አቶ አንዳርጋቸው ጽጌ አስጠንቅቀዋል። አቶ አንዳርጋቸው ጽጌ እንደገለጹት የሀገሪቱ የፖለቲካ በጊዜ ገደብ ካልተበጀለት በስተቀር ከፍተኛ ጥፋት ያስከትላል። ለዚህ ደግሞ ዋነኛው መዘዙ የዘር ፖለቲካ ነው ብለዋል። አቶ አንዳርጋቸው ጽጌ አሁን በስልጣን ላይ ያሉ አካላት አሁን ባለው የፌደራል ስርዓት አንደራደርም ማለታቸው አግባብ አይደለም ሲሉም ተችተዋል። መንግስት ካለው ጉልበት በላይ በፌደራሊዝም ስም ራሳቸውን የደህንነት መዋቅር፣ ወታደራዊ ኃይልና በዘር ላይ ተመሰረተ ሚዲያ ያደራጁ የክልል መስተዳደሮች በዲሞክራሲ ስርዓት ግንባታው ላይ ትልቅ ማነቆ መፍጠራቸውን የገለጹት በትግራይ ብቻ 1.2 ሚሊዮን ታጣቂዎች መኖራቸውንና በዘር ላይ ተመሰረቱ ሚዲያዎች ተይዞ ጤናማ የፌደራል ስርዓት ግንባታ አለ ብሎ ለማለት አደጋች ነው ብለዋል። አቶ አንዳርጋቸው ጽጌ እንዳሉት ዶክተር አብይ ስልጣን እንደያዙ የፖለቲካ መዳሩ መስፋት ቢጀምርም የክልሉ የሚገኙ የኢህአዴግ አባላት ከቀደመው ስርዓት በከፋ መልኩ ሙሉ ለሙሉ የፖለቲካ ምህዳሩን ዘግተውታል ብለዋል። በመጨረሻም በአማራ ክልል የሚገኙ ተፈናቃዮችን በዘላቂነት ለማቋቋም በተካሄደ የገቢ ማሰባሰቢያ ፕሮግራም ከ610 ሚሊዮን ብር በላይ መገኘቱ ተዘገበ። በአማራ ክልልና ከሌሎች ክልሎች በተለያዩ ምክንያቶች ተፈናቀሉ ዜጎችን በዘላቂነት ለማቋቋም የሚያስችል ገቢ ለማሰባሰብ በሸራተን አዲስ ሆቴል ፕሮግራም በተዘጋጀ ፕሮግራም ከ610 ሚሊዮን ብር በላይ ገቢ መሰብሰቡ ተነገረ። የአማራ አቀፍ ልማት ማህበር አልማ ባዘጋጀው በዚህ መድረክ የፌዴሪ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን ጨምሮ በርካታ ፌዴራልና የክልል መንግስት የስራ ኃላፊዎች ታድመዋል። መደጋገፍና መረዳዳት ባህሉ በሆነ ማህበረሰብ ውስጥ የተፈናቀሉ ወገኖችን በዘላቂነት ለማቋቋም ሁሉም ዳር እስከ ዳር እንዲረባረብ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ጥሪ አቅርበዋል። በመድረኩም ኢትዮጵያ ከሌላ ሀገር እንግዳ ተቀብላ በማስተናገድ የምትታወቅ ሀገር በመሆኗ የተለያዩ ክልሎችና አካባቢዎች በግጭት ምክንያት የተፈናቀሉ የራሷን ዜጎች መርዳት እንደሚገባ ተጠቁመዋል። በፕሮግራሙ የተሰበሰበው ገንዘብ ከተለያዩ ሀገሪቱ ክፍሎች ተፈናቅለው በክልሉ የሚገኙ ከ91300 በላይ ተፈናቃይ ዜጎችን በዘላቂነት ለማቋቋም ይውላል ተብሏል። በፕሮግራሙ ማጠናቀቂያ ላይ የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን ባስተላለፉት የምስጋና መልእክት በመንፈስም በገንዘብ ባደረጉት ድጋፍ ለጋሾች የአክብሮት መልእክት አስተላልፈዋል። ከክልሉ አልፎ በሌሎችም ክልሎች ተፈናቀለውን ለመደገፍ ህዝቡን በመወከል የክልሉ መንግስት እንደሚሰራም ቃል ገብተዋል። የሳምንቱ አበይ ዜናዎች በዚሁ ተጠቃለዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ። I'll lose the baggie.
ፍቅር ተደግፌ ቃል ኪዳን ታክፌ ትመችነው ያው ክልትነው ደጃፌ አትከርም ላለው በመላ በትበር gefa it mean the talle coffin bigger for him to pick I was told and he can sound it all I got to
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ እስከ 6 ሰዓት ዘወትር እሁድ የሚያስተላልፈው ፕሮግራም እንደቀጠለ ነው። በመግቢያው ፕሮግራማችን ላይ እንደገለጽንላችሁ እዚህ ስቱዲያችን ውስጥ አሁን አንድ እንግዳ አለን። ፍሬው ኃይለ ገብርኤል አሰፉ ይባላል። ፍሬው ኃይለ ገብርኤል የተለያዩ የዓለም አቀፍ ከፊፋም ሆነ ከአፍሪካ ፉትቦል ፌዴሬሽን እንዲሁም ከተለያዩ አትሌቲክ ፌዴሬሽኖች ያገኛቸው ተምሮ ዲፕሎም የምስክር ወረቀት ወዘተ ማአት አሉት። እዚህ ፊለፊቴ ተከሽም ልጨርሰው አልችልም። በአጠቃላዩ ከ15 በላይ የሚሆኑ የዓለም አቀፍ የፉትቦል ድርጅቶች ለሰለጠነበት ትምህርት የሰጡት ዲፕሎም አለ። ከዛም አልፎ የኢትዮጵያ አትሌቲክስ ፌዴሬሽን፣ የኢትዮጵያ ፉትቦል ፌዴሬሽን ወዘተ ማአት ዲፕሎሞችና ሰርቲፊኬቶች ነው ያሉት። እንግዲህ ባጭሩ ምንድን ናቸው እነዚህ? በስልጣና ያገኛቸው ናቸው?
አዎ እንግዲህ ያው መጀመሪያ ራሴ ነው በደንብ ለማስተዋወቁ ያው አሰልጣኝ ፍሬው ኃይለ ገብርኤል ይባላለሁ። ያው ስፖርቱን የገባሁበት ከፕራክቲሱ በቲዮሪም ተምሬ ነው የወጣሁት። ካረሚያ ዩኒቨርሲቲ በስፖርት ሳይንስ ዲግሪ ያው ምሩቅ ነኝ። ከዛም ከወጣሁኝ በኋላ ኢሌክቲቭ የሰራሁት በኮቺንግ ላይ ነበረ።
ማሰልጠን ማለት ነው?
አዎ ኮቺንጉን ነበር ኢሌክቲቭ ዲግሪ ይወጣውት። ወዲያው አመራውት ወደ ደደቢት የሴቶች ቡድን ላይ ነው።
ደደቢት እንዴ ነው የሚባለው? ደደቢት ነው
ይሉት።
ምን ማለት ነው ባጭሩ?
እንግዲህ ያው ለስፖርት የሚሉት አው የታገሉበት ቦታ
ነው። ደደቢት ነው እንጂ ደደቢት አይደለም።
አዎ ደደቢት ነው።
ብዙ ጊዜ ሰው ደደቢት ሲል ሰማለሁ። ኦኬ።
እና ያው እዛ ቡድን ላይ ነው የተቀላቀልኩት። እጄና የባንክ የበላይነት የነበረበት ጊዜ ነበረ። አምስት አመት ኢትዮጵያ ንግድ ባንክ ዋንጫውን ለሚያነሳው እሱ ነበር።
ኦኬ።
እና እዛ ከቀጠሩኝ በኋላ ያው ወንዶች ላይም ሴቶች ላይም ሰራ ነበር። እዛ ከገባሁኝ በኋላ ያው የሁለት ዋንጫ ሻምፒዮና በአመት ውስጥ አድርጋቸው ኮኮብ አሰልጣኝ ሆኜ
ደደቢት
ላይ ያው እንግዲህ ነው በማላቀው መንገድ ከዛ ክለብ ብዙ የሥራ ምቾት አልተፈጠረልኝም። ከዛ በኋላ
ለምን
እንግዲህ የኔ ችግር አይደለም አንድ ባለሙያ የሚከሱ ፕሮፋይሉ ነው መጀመሪያ የሚታየው ሲቀጠር። ከፕሮፋይሉ ጀርባ ደግሞ በእግር ኳስ ውጤት ነው የሚያቆየው። ግን ኢትዮጵያ ውስጥ አሁን ያለው ነገር ምንድነው? ውጤት አይደለም የምትለካበት። በባለሙያ ሆነ ወይ አንተን የሚደግፍህ ሰው ካለ እንደዛ ጋር ኮሚቴዎቹ ከብዙ አንግል ነው የሚታየው። ወይ በብሔር የምትደገፍ ከሆነ አለያም ደግሞ በሌላ ነገሮች የምትታይ ከሆነ ውጤት ባይኖርም ትቆያለህ። እንደዚሁ ደግሞ ውጤት ሆኖር እንደዚህ ደግሞ ውጤታማ ሆኜ ደግሞ እኔ አሁን የተገፋሁበትም መንገድ አለ። ያው በቀጥታ ያመራሁት ወደ ሲዳማ ቡና ነው።
ከደደቢት
ሁለት ዋንጫ ወስጄ በቃ አልተስማማንም። በቃ እኔ እግር ኳሱ ኃጢያቱ ሲገባ አልፈለኩም። ያው በጽድቅ ነው የወጣሁበት ከእግር ኳሱ ውስጥ ነው። እግር ኳስ ወደ ጽድቅ ይምጣ በሚለው ነገር ነው ሐሳቦች ለግጭት መጡ።
ምንድነው ጽድቅ? በእግር ኳስ ጽድቅ
በቃ እግር ኳሱ ከሁሉ ነገር መጽላት አለበት ከፖለቲካ።
ኦኬ።
በቃ ያን ነገር እኔ አልተመቸኝም። እኔ ቡድን ምሰራው እንግሊዝም ስትሄድ ካየው አርሰናል ቲም ውስጥ እኮ ፈረንሳዮችን ቬንገር አብዝቶ ሲያጫውት ስለሚችሉ ነው ፈረንሳይ ስለሆነ አይደል
ባጭሩ በችሎታ ነው እንጂ
በችሎታ አክሰስ አለው ግን ተጫዋች አክሰስ ካለው ማንንም መጥቶ መጫወት አለበት
ኦኬ
ፕሮፌሽናሊዝም ነው እግር ኳስ
ኦኬ
እና ያንን ነገር ስላልተመቻቸን ብዙ ጣውረዶች ስለነበሩት እኔ መገምገም ያለብኝ በውጤት ነው ውጤት አመት ደግሞ የምትገመገም ከሆነ ሌላ ሳይድ ኢፌክት አለው ማለት ነው ያን ነገር አልተመቸኝም ጥዬ ያው ሙያዬ ነው ያኖረኝ የሚለውን አስቤ ወደ ማን ወደ ሲዳማ ቡና ነው ያመረውት ሲዳማ ቡና ላይ ምሄጄ ጥሩ ነገር ነበር የሰራሁት ውጤታማ አድርጌያቸዋለሁ በወጣቱ ልጆች ነው ይዤ የገባሁት በጣም በጣም ያንግ የሆኑ ህጻናቶች ነው እና አሁን ለሱ እዛ ቡድን ላይ
ሴቶች ነው ይሆኑ
የሴቶች ነው
ኦኬ
እና ሲያሰሩኝ ሴቶቹ ላይ በዋና ኮች ነው የሚቀጥሩኝ ወንዶቹ ላይ ደግሞ በቴክኒካል ዳይሬክተር አድርገውኝም ያሰሩኛል
ኦኬ
ሰጣቸዋለሁ ከስፖርቱ ጋር በትምህርቱም ስለመጣው ያን እየሰራውኝ ያለ ያው እግር ኳስ ቀደም እንዳልኩ ፕሮፌሽናሊዝም ነው አቅም ያለው ሰው ነው መጥቶ መስራት ያለበት እኛ ሀገር ግን በአቅም አር ለሚባሉ የምትደረገው እግር ኳሱ ላይ ወረቀት ትርጉም የለው
ወቀት ትርጉም የለው
ወቀትም ወረቀትም ትርጉም የለው ባሁን በኢትዮጵያ እግር ኳስ ላይ እና ዛጋ ምክትል ብዬ ማሰረው የነበረው ጻል ልጅ ነው እነሱ ደግሞ ያ ነገርን አይሆንም የራሳችንን ሰው ይሁን ብለውኝ
ምን ማለት ነው የራሳችን ሰው
በቃ ዛጋ ሲዳማ
እነሱ ሰው አይደለም
እንደዚህ አይነት አሳሰብ ያው ዋናው አላፊ ጋር የለም ነበር ግን ዛጋ ያሉት ይሄ ቦርዶቹ በእንደዚህ አይነት ነገር ስለሚያምኑ ያ ነገር
የራሳችን ይሁን ሲሉ የሲዳማ ማለት
አዎ የሲዳማ ሰው ይሁን አሉ ያን ነገር ደግሞ እኔ እግር ኳስ ሲበላሽ አልወድም እንዳልኩ ቀደም እነሱ ጋም ታንኪው ይየኑ ተውት ቡድኑ ጤታማው ነው እኔ ያለው አንደኛውን አመት ሶስተኛው ነው ጨረሰ ሁለተኛውን አመት አንደኛውን ዙር ሶስተኛ ሆነን በጣም ጥሩ ቡድን ነበር የተሰራው እኔ ለቅቄ ወጥቼ ግን ቲሙ ወረደ ያም ልጅ ምክትሉንም አባረሩት እኔ ተባረረ አይደለም በርግጥ
ለቀቅ
አልፈልግም አልኳው ያ አጠገብ ያለው ልጅ ነው ያላቀው እዛ የደቡብ ልጅ ነው ሳይው ወረቀቱ የተሻለ ነው በስፖርት ሳይንስ ዲፕሎማ አለው አቅርቤ ያሰራውት ነበር ስለዚህ ያን ነገር ስላልተመቸኝ ነው ጥይውጣውኝ ከዛ እንደመጣውም ቦንዶች ላይ ወደ ቢሾፍቱ አውቶሞቲቭ ላይ ነው የገባሁት ዛጋም እየሰራ ያለው ነገር ምንድነው በቃ ቀድም ያልኩ ነገር ነው ምቹ ነገር የለም እግር ኳሳችን ላይ እንደ ሀገር መታሰብ ያለበት የመጀመሪያው ስትራክቸር መቀየር አለበት
ማለት
በፌዴሬሽን ዙሪያ ላይ የሚያለው
ምንድነው
በሙያቸው አይደለም ዛጋ እየተቀመጠ ያሉት
በምንድነው የተቀመጠው
በቃ በራሳቸው ለምሳሌ አንተ እግር ኳስን መምራት ያለብህ በእግር ኳስ ተምረው ይስተመጣ ነው አለም ደግሞ በብዙ ነገር ሰክሰስፉል ሆነ መምጣት አለብህ በሙያ ግን ካንዱ ጋር ብድግ ብለ ተነስተ እዛ ጋር እየተሾምከም ይሆን ከሆነ አሁንም እግር ኳሱ አስቸጋሪ ነው የሚሆነው እኛ በቴክኒክ በታክቲክ ኢትዮጵያኖች አንጣማም ግን ያ ያልኩ ነው ስትራክቸሩ በጣም መስተካከል አለበት እግር ኳስ ደግሞ ፕሮፌሽናሊዝም ነው
ለእግር ኳስ የማይመጡ ሰዎች ቦታውን ይዘውታል ነው የምትለው?
አዎ በጣም ተይዟል ባለሙያ ራሱ ሆነ በየክፍለ ሀገሩን ስትመደብ ከጥግ እስከ ከማል እስከ ዳር ለመስራት አለብን እንደ ባለሙያ አይደል እንዴ ኢትዮጵያ ውስጥ ግን አሁን ያ ነገር የለም ሁሉም የራሱን ሰው ነው ያሰራ ያለው በቃ
የራሱን ሰው ነው ስትል ምን ማለት ነው
በቃ የራሱን ቢሄር በዛው ጋር ያለውን የራሱን ሰው ነው ያስተናገደው
ችሎታ አይኖረውም
አይኖረውም
ግን ውጤት ድርጅቱ ቡድኑ ውጤት ካላመጣ ለነሱ ተመልሶ ጉሜራንግ አይሆንባቸው አይጎዳቸው
ኩሱ ነው ምልኩ አመድ የዛ ጥርቅም ነው የየክለቦቹ ጥርቅም ከአማራ ከትግራይ ከኦሮሚያ ከማ ከሚጫወተው ነመብራት ነመድን ከዚህ ውስጥ አረር ሰለክት አድርገህ ኢትዮጵያ ናሽናል ቲም ተሰራው ስለዚህ ያው ባገር መቀለድ ነው የሚሆነው ስትራክቸሩ ካልተስተካከለ ባገር መቀለድ ነው ስትራክቸሩ ለመከተል ደግሞ ክለቦችን ህግ ለማስተማር አስተዳዳሪው በአንድ ቤት ውስጥ አንተ ልጆችን የምትመረው አንተ ነህ ፌዴሬሽኑ መጀመሪያ እነኝን ክለቦች ለመምራት ራሱ ስትራክቸር አላለው ወይ ነው ይሄም የለውም ስለዚህ የኛ መማር ኢትዮጵያ ውስጥ አሁን በስፖርት ሳይንስ መመረቅ ትርጉም የለውም ቤት ልትሰራበት ነው ዲግሪውን ትይዛለህ ምንም ትርጉም የለውም
ኮብልስቶን
ምንም በቃ እውነቴ ነው ምነግረ እና ከዛ በተቀረ ይሄ በቃ ያመለካከት ችግርና የክኖት ችግር ያለባቸውም ሰዎች አሉ ያለሙያቸው ተቀምጠው አንድ ገና ስትመጣ ስትማር አይፈልጉም ያመለካከት ችግር ነው ስትመጣም ሲመልሱልህ በክኖት የደከመ ክኖት ነው የሚጠቀሙበት ይሄ ደግሞ አንፌር ነው የሚሆነው ከዚህ ጋር ተያይዞ ደግሞ አገራችን አሁን ያለበትንም ነባራዊ ሁኔታ ታየዋለህ በአንድ አገር ላይ ሰላም ያስፈልጋል እግር ኳስ ለማደግ ዋናው ሰላም ነው በትክክል ማለት ነው እግር ኳሱ ላይ ራሱን ፖለቲካ ገብቷል
ማለት
በቃ ይሄ ዘረኝነት ጉሰኝነት ይሄ ጉጠኝነት ምናም ይባሉት ክፋት አለበት እነኚህ ነገሮች ይዘህ እግር ኳስን መራለው ማለት አገር አታድግም ሰሜን አፍሪካኖቹ ነው ያቸው ምራብ አፍሪካኖቹ ናቸው እኛ እኮ ምስራቅ አፍሪካንን ተመልከት እንግዲህ በፍጹም
በነገራችን ላይ እኔ ልጅ ሆኜ ወጣቶኝ የማስተዋወሰው የምስራቅ አፍሪካው ግዜ በብዛት ሻምፒዮና ኢትዮጵያ ነበረች ኬንያን አንድ ግዜ ውሃው አሰኝቶን ለመንግስት ወርቁ 3-0 አሸንፈው የመለሱበት ግዜ ትዝ ይለኛል አሁን ኬንያን ማሸነፍ እንችላለን
አይ ያምባችም አንዳጠራ ይሄን መንግስት ወርቁን ባጭ አሁን ባለው ባጭ ማወዳደር ማለት እኔ ያመኛል በቃ አረ በፍጹም በቃ ማይገኝ
አይደሉም እንደነዛ
ኖ ኖ ኖ ኖ እነሱ በእንደዚህ የሚጠሩ አይደሉም ሀገር ያገለገሉ እጅግ በጣም ስነ ምግባር ያላቸው ሀገራቸውን የሚወዱ ዜጎች ነበሩ ለማሊያም ለክለብም ሲጫወቱ በዛን ሰዓት በእነሱ ሰዓት እንግዲህ ወይ 50 ሚሊዮን ወይ 60 ሚሊዮን ብን ነው አሁን 100 ሚሊዮን ህዝብ ወክሎ የሚጫወት ብሔራዊ ቡድን ፈላጎቱም የላቸውም ተጫዋቾቹ ፕሮፌሽናሊዝም ምን እንደሆነ ላልገባቸው እንደ ክለብ ይዘውት መጣለ ፕሮፌሽናሊዝም ይሄ ነው ብለ እንደ ባለሙያ ስታስረዳቸው አለመጡበት የሚከፈላቸው ገንዘብና ግን አገሪቷንም ያገለግሉት ነገር አንድ አይደለም
ምን ይደረግ ነው ምን መደረግ አለበት እስቲ አሁን ስትራክቸሩ መቀየር አለበት ትላለ
ያ ስትራክቸሩ ቅድም ያልኩት ፖለቲካው ገብቶበታል አሁን ነኬንያ ናቸው ደቡብ አፍሪካ ነው የብዙ ዘር የብዙ ጎሳ አለባቸው እነሱ ግን በልዩነት ሲጋጩ አታይ አገር ነው የሚያገለግሉት ነኬንያን አሁን እንደዚህ ብታይው ዲቴል ገብተህ ብታያቸው በናሽናል ቲም ደረጃ ቆነሱ ጥለውን ሄዷል በፍጹም አንገነ ደቡብ አፍሪካን አትቀበል
ኡጋንዳን አስተውሳለሁ ኡጋንዳን እንደዚሁ 3-0 ነው አሸንፈን የአፍሪካን
ቻምፒዮን ነኬንያ ቆን ነው ኡጋንዳኛ ሀገራችን ላይ እየመጡ ነጥብ ይዘው እየሄዱ
ተቀልዳለ
በሴቱም በወንዱ ያ ማለት ስትራክቸር አለውጣቸው እነሱ ስለቀየሩ ነው እኛ ቴክኒክና ታክቲክ ተሰርቀን እኮ አይደለም እጃችን ላይ አለ ና ትንሽ ይሄ ነገር
ምን ይደረግላል እስቲ እንዴ ምን እናርክ ምን ይደረግ ወይንም እንዴ ነው የሚቀየረው ስትራክቸሩ እነዚህ ሰዎች በዘር በዘር በመናምን በጎሳ ተሰባስበው ቡድን መስርተው ውጤት ማመጡ ከሆነ ምንድነው መደረግ ያለው
ተጫዋቾቹ ላይ ራሱ ዳውንሎድ አድርገውባቸዋል
ኮርስ ይሆናል
የዛ ሀገር ተጫዋች ከሌላ ሀገር የመጣውን ተጫዋች መግፋት እየጀመረ ነው ያለው በቃ ማየውን ነገር ነው ባለሙያው ነን እኛ ተሳቀን ነው እየሰራን ያለ ነው ተጫዋችን እየለመንክ ውጪው ሀገር ላይ እነ ሞሪኖ ከተጫዋች ጋር የሚጋጩት ለምንድነው ስነ ስርዓት ሲያጣ ነው እነ ሞሪኖ ሰክሰስፉል ሆኖ አልኩ ብዙ አመት አይደለ ስርዓት ያለው ተጫዋች ይዞ አሁን ያለው ትውልድ ጋር ደግሞ ከተጋጨ እነሱ ሙያው ይከበር ነው ግለሰብ ይከበር እኮ አይሉ እኛ ሀገር ግን ሙያውም እንዲከበር አትፈልግም ግለሰባዊ ነገርም እንዲከበር አትፈልግም ሳንቲም ኪስህን ብቻ ሞልቶ ለመውጣት ያገሪቷንም ኳስ ገለት ወጣል ያገሪቷን ኳስ ምትገለው እኮ ናሽናል ቲም ላይ አይደለም ክለቦች ላይ መጀመሪያ ይዘ ስርዓት ያለው ተጫዋች ካልያዝክ እንዴት ሀገር ይዞ ያገለግላል ህግ አውቆ የተማረ ተማሪና ህግ ሳቂ የተማረ ተማሪ
ይሄንን ታዳ የምንድነው የሚባሉት የነዚህ የክልል መሪዎች የኛ ቡድን እንዲያድግ
የእግር ኳሱን ፈጽሞ እነሱ ቦታ አልሰጡትም በአንድ ሀገር ላይ ደግሞ እግር ኳስ እንዲያድግ ችግር ካለበት መንግስት ኢንቮልቭ ማድረግ አለበት በቃ አድሚኒስትሬሽኑ በምን አይነት መንገድ ነው የሚመራው
ግን ፊፋ እኮ በፉትቦል ውስጥ መንግስት እጁን ካስገባ
ከፖለቲካ ነፃ ይሁን ስትራክቸር መለወጥ ግን ከፖለቲካ ጋር አይገናኝም
ኦኬ
እግር ኳስ ላይ ገብቶ ህግን እንዲያርግ አይበል እንጂ መንግስት የሚለው
ማነው የኢትዮጵያ ፉትቦል ፌዴሬሽን ፕሬዝዳንት አሁን
አቶ ኢሳያስ ጅራ ናቸው
አቶ
ኢሳያስ ጅራ ናቸውና
እግር ኳስ ያውቃሉ የሰለጠኑ
ሚዲያው እንሳቸው በእግር ኳሱ ብዙ አመት የሰሩ ናቸው በክለብ ደረጃ
ኦኬ
ከእግር ኳሱ ጋር አብረው ብዙ ያደጉ ናቸው
የትኛው ክለብ ነበሩ
በፊት ወደ ሰበታም አሁን ጅማ ከነማ
እና አሁን እንግዲህ እሳቸው በዛ ካደጉ በዛ ከቆዩ ከሰለጠኑ ለምንድን ነው የሚመሩት ድርጅት እንዲደካማ ይሆነው
አሁን ለምትመራው ሰው እኮ የሚመራል ሰው በትክክል መሄድ አለበት
ከላይ ያለው ቢያዝምታች
ማከለ ያለው ስትራክቸሩ ያልኩት ይሄን ነው
ለኢትዮጵያ ፖለቲካ
ፌዴሬሽኑም ክለቦችም ስትራይከር ማዝማኑ ስትራክቸራችን ትክክል አይደለም የተማሩ ሰዎች እየተገፉ ነው ያሉት በግር ኳስ
ልክ እንደ ፖለቲካው ነው አብይ ከላይ ሆኖ መከራውን ያል እንደምንሰማው ሆነ እታች ያሉት ጥቃቅን
ካድሬው ሙሉ ሰው ሆነ ስትመጣ ይፈልጉ
ከላይ እስከ ታች መውረድ አለበት ነው የምትለው ነው እንዴት እናውርደው ታዲያ አሁን እኮ ፖለቲካው ምስትግር ፈጥሮብናል እንዴት እናውርደው አብይ የሚለውን እንኳን የሚሰማው ጠፍቶ መከራ ያያየን ነው ሀገሪቱን ያመሰዋት ነው ጥቃቅን ትናንሽ ካድሬዎች በግር ኳሱም እንደሱ ነው
እንዴ እንግሊዝ ሶስት አይነት አማማት አለ አንደኛው ነው በስጋ የምትሞተው ነው ሁለተኛው በነፍስ ነው የምትሞተው
አሃ
ሶስተኛው በአሳሰብ ከሞት ለራስም ለሀገርም አትሆንም እኛ ሀገር ያሳሰብ ደካሞች አሉ
ተስፋ የለንም ተስፋ ነው የመጨረሻው ሱድን እንደሚለው ተስፋ እስካለ ድረስ የሰው ልጅ በህይወት አለ መኖር ይችላል ይላሉ
ተስፋ መኖር የሚችለው ሂደቶች በትክክል ሂደትና የሂደት ሂደት የሚባል ነገር ደሞ አለ።
ኦኬ
ሂደቶችን ለማስጠበቅ አሁን ምን አይነት ሲስተም ውስጥ መግባት አለብን ነው። አንድ ሲስተም ውስጥ የገባ ሀገርና ሲስተም ውስጥ ያልገባ ሀገር አንድ አይደለም። ሲስተም ውስጥ ለማስገባት ግን አሁንም ወሳኙ ሰው ማን ነው ነው። እንደ መንግስት ብዙ ስትራክቸሮች ማን ነው ስትራክቸሮች መቀየር አለባቸው ነው። ማኑዋል ነው እኮ የምትሰጣቸው። በዛ ማኑዋል ለማሰራት እከሌ ይመለከቷል። አሁን ሶስተኛ መንጃ ፍቃድ ያለው ሰው ከተፈለገ ሁለተኛ ላይ ይገባ ወይ አምስተኛ ያለው መላ ያለው መግባት የለበትም ነው መሆን ያለበት። በፕሮቬሽናቸው እዛ ጋር ይሰራ ነው። ያ ነገር ግን ስትራክቸሩ ላይ የለም።
አሁን አንተ አውሮፓ የመጣው ለምንድን ነው?
እኔ እንግዲህ አውሮፓ የመጣሁት ያው በዚህ አጋጣሚ ሁለት ሰዎችን ማመስገን እፈልጋለሁ። አንደኛው አቶ ዮሐንስ ወለሰንበትንና ያው የውጭ ዜጋ ነው አንደኛው ላርሰን ይባላል። እንደዚህ አይነት ኢትዮጵያዎችም አሉ ደግሞ አገርም የሚያስቡ ማለት ነው። አሁን ይል ያዝናኑኝ አይደለም እዚህ ያመጡኝ ውቀት እንድጨብጥ ነው።
የምን
የፉትቦል
ኦኬ
እና ወንድም ሴትም ላይ እዚህ ጋር መጥቼ ካልቸራል ቼንጅ ያረኩ ነው። የኛ አገር ኳስ ምንድነው ያለው ስዊድኖች ደግሞ ምንድነው ያሉት ነው። ስዊድን ትልቅ አገር ነች በአውሮፓ ደረጃ በሴትም በወንድም በጣም ውጤታማ ነች። እዚህ ጋር መጥቼ ግን ሳይ ያለው ከኛ ጋር ለውጡ በጣም ብዙ ነው።
ኦኬ
የትሬኒንግ አይደለም መጀመሪያ ቀድም ያልኩ ነው ስትራክቸራቸው የነሱ ፎርማል ነው። በቃ ሲስተም ውስጥ ገብቷል። ሲስተም ውስጥ ለመግባት የመጀመሪያ ማቴሪያል አይደለም ህግ ማክበር ነው። ህግ ለማክበር እኔ ጋዜጠኛ አሁን ያንተን ስራ እኮ ነው መስራት አልችልም መጥቼ አንተ ደግሞ የኔን መጥተህ መስራት አልችልም። እኛ ሀገር ግን አንተ የፈለከው ነው የምትሰራው ኢቫሉዌት አትደረግም በምንድን ነው የመጣው የሚለው ነገር። ስለዚህ እዚህ ጋር ሁለቱን ሰዎች አመሰግናለሁ። እዚህ ጋር መጥቼ ብዙ ነገሮችን ቀስሜያለሁ በዚህ በቆየውባቸው በአንድ ወር ውስጥ እጅግ በጣም እንግዲህ ለቀጣዩም እነኚህ ሰዎች ያው በእናንተ ስምም እንድትለምኑልኝ የምፈልገው ነገር ምንድነው በቀጣይም እዛ ጋር ያለው ነገር ስራዬን ሰርቼ ስመጣ ደግሞ እንደዚህ እየመጣውኝ እዚህ ጋር ስልጣናዎችን ብወስድ ነገ የኔ ማደግ አገሬ ላይ እጄ አስተዋጽኦ ነው ማደርገው። በግል ይዘህ የምትቀመጠው አይደለም። የእግር ኳስን ዕውቀት በግል ይዘህ ተቀምጠህ የምትፈተነው አይደለም። ያወቀውን ነገር ሄደ ተጫዋቾች ላይ አውርደህ ነው የምትሰራው። ሌላ ነገር የለውም።
አሁን አገሬ ትመለሳለህ።
በትክክል
ምንድነው የምትሰራው? ፌዴሬሽን ውስጥ አካባቢ ለመስራት ታስባለህ?
እንግዲህ አይ እኔ አሁን ኢሌክቲቭ ኮቺንግ ነው የሰራሁት።
ኦኬ
በስፖርት ማናጅመንት ቴክኒካል ዳይሬክተር ሆኖ መቀጠር ይቻላል። ቀድም ያልኩ ነው እኔ ቴክኒካል
ግን ይሄ ችግር ካለ አንተ የምትፈልገው አሁንም ሊሆን አይችልም።
እኮ እንግዲህ አገሪቱን ስትራክቸር እስኪስተካከል እንጠብቃለን። አሁን የሆነ ተስፋ እየታየ ነው እዚህ አገሪቷ ላይ።
ኦኬ
ያ ተስፋ ይቀጥላል ወይ ነው
እንዲቀጥል እያንዳንዱ ኢትዮጵያዊ የተቻለው ማድረግ አለበት።
የኢትዮጵያን ያገለገሉ ሰዎች መጀመሪያ ክብር ሊሰጣቸው ይገባል። ኢትዮጵያን ያገለገሉ ሰዎች እኮ እየተገፉ ነው ያሉት።
በነገራችን ላይ ዮሐንስ ያልከው እዚህ ፊት ለፊታችን ይገኛል። ዮሐንስን የኢትዮጵያ ማህበር የጎተንበርግ አመራር አባል ነበርክ አይደለም ዮሐንስ? በእኛም የሀገር አቀፉ ነው ሊቀመንበር በነበርኩበት ጊዜ የኛ ማህበር አባል ነበር የጎተንበርግ እና ከፊት ጀምሮ ከጥንት ጀምሮ ነው የማውቀው ዮሐንስን እና ለሀገሩ የሚያስብ እንደሆነ እኔ የማውቃለሁ። በዚህ አጋጣሚ ምንድነው አጭር መልእክት አስተላልፍና እንሰነባበት። አጭር መልእክት ለኢትዮጵያውያኖች ምንም እንኳን በአሁኑ ጊዜ አስቸኳይ ችግር ያለው የህይወት ማዳን እንደሆነ ኢትዮጵያውያኖች በአሁኑ ጊዜ ጭንቁስ ገብተዋል። ሆኖም ግን እነዚህ ነገሮች በየተለያየ መንገድ ያሉ ጥቃቅን ነገሮች ሁሉ መሰራት አለባቸው። አንተም በፊና የስፖርቱን ለማደራጀት ለማሳደግ ትታገላለህ። ለዚህ ደግሞ ረሃቡ ምን እስኪጠፋ ብዬ ዝም ለቁጭ አትልም። ሳይመልቲኒየስሊ እነዚህ ነገሮችን መሰራት አለባቸው። ምንድነው ኢትዮጵያዊ ማድረግ አለበት የምትለው? ለምሳሌ እዚህ ስዊድን ህብረተሰብ ያለው የእግር ኳስ ቡድን ነበረው አሁንም አላቸው ይጋጠማሉ አሁንም እንሄዳለን ብለናል። ምንድነው አጭር ምን መልእክት አስተላልፍላችኋለሁ?
ያጭር መልእክት ያው እናገረው በአጋጣሚ አሁን ቀኛ አስተማሪ ነገር ነው ሰዎችን ማስተማር ያለበት።
ኦኬ
አሁን እንኳን የመጣውን አደጋ ብታየው ሬሳ ሲለቀም እኮ አማራ ለብቻ ኦሮሞ ለብቻ ተብሎ አልተለቀመም። አሁን አደጋው ላይ ፕሌኑ ላይ አይደለ
አደጋ
ኢትዮጵያውያኖች ሞቱ ነው የተባለው። ኦሮሞ አማራ ሞታል ተባለም ትግሬ ሞታል ተባለም ኢትዮጵያውያኖች ሞቱ ነው
ትክክል
አይደለም። ሲድንሶ አራት ሰው ሞተ ኢትዮጵያውያን እናልጾት እኛ ራሱ አንድ መልስ ነው የሚሆነው ለኛ በቃ ሀገራችንን በጣም ልናከብራት ይገባል ልንወዳት ይገባል።
ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ያሉትን የዶክተር አብይን አባባል ነው የምትጠቅስልኝ። ስለዚህ አንድ ሆነን
ያ
እንስራ።
አዎ አንድ ሆነን ሰርተንም እኔ ደግሞ በጣም እዚህ ጋር አስረግጫው መናገር የምፈልገው ነገር ምንድነው ኢትዮጵያን ያገለገሉ ሰዎች ክሬዲት ሊሰጣቸው ይገባል። አሁንም ይሰሩት ሰርተው በንጹህ ያለፉትም ሰዎች
አይ ደጋግምክብኝና ይችንካል እስቲ አንድ ሰው ተቀስልኝ መመስገን የሚገባው ኢትዮጵያን ያገለገሉ ይኖራል ስም
ከድሮም እኛ ነባል ኢትዮጵያን ሂስትሪ ያነባል
እስቲ አሁን መንትን መመስገን አለባቸው የምትለው ማን ነው
አሁንኛ ዘመናዊነትን እንድናይቆም ይሊቅ አድርጎናል አይደለ እንዴ ገና የመጀመሪያው ነው በዛባችን ባልኖርም ከማነበው ነገር
ይሊቅ ዳግማይ ምንሊክ
ያ
ኦኬ በግር ኳስስ
በግር ኳስ አሁን ብዙ ለሀገራቸው ዛጋው ነሲዩ ማባተ ነፍሳቸውን ይማል
ኦኬ
ያገለገሉና ጋሻጎስ ደስታ
ኦኬ
ነኝ ትልልቅ ኮቾች ነሰውነት ቢሻው አሁን ኢትዮጵያን ያገለገሉ ያሉ ሰዎች እና ዮሐንስ ሳሌ የተሻለ ከአውሮፓ መኖር እየቻሉ ነው እዛ ዛሬ ሀገራቸው ላይ ወርደው እየሰሩ ነው
ምን ይደረግ ነው የምትለው አሁን ሰውነት ቢሻውን በዝናቃቸው አለው ምን መደረግ ነበረባቸው
በዚህ ባልተመቻቸ ስራ ላይ እነሱ እንደ ሀገር እየታገሉ ነው ያሉት እነሱ እንኳን ኮንፈርት እየተሰማቸው አለ እኔ ቅርብ ወዳጃቸው ስለሆንኩኝ ነው ይቀርቡኛል
ከነሱ ብዙ መማር አለባቸው
አዎ ክሬዲት አዎ በክሬዲት አሁን ለነሱ ምንድነው እና አብርሃም አሁን ያሁኑ ናሽናል ቲም አሰልጣኝ እኮ ሌላ ሀገር ወጥቶ እኮ በካፍ ደረጃም ያገለግል ሰው ነው በጣም ውቀት ያለው ሰው ነው አገራችን የውቀት ችግር የለብንም እኛ አሁን ላይ ቀደም እንዳልኩ ግን ሲስተም ውስጥ ገብቶ እንደገና የሰዎች ክሬዲት መረሳት የለበትም ሀገር ያገለገሉ ሰዎች ተከብረው የሚመጣውም ትውልድ እኛን የሚያከብረን እኮ ሰውን ያከበርክ ስትሄድ ነው ከስር የሚመጣውም ትውልድ ያከበረ የሚመጣው
ትክክል ትክክል በጣም አመሰግናለሁ እጅግ መልካም ትምርትን የሰጠህን በሁሉም በኩል እንግዲህ የኢትዮጵያ እኔ እንኳን የኢትዮጵያ እግር ኳስ መኖሩንም መስማት ብዙም ኢንተረስት ያረጋኝም ምክንያቱም ሁልጊዜ 3-0 5-0 ተሸነፉ ስለሆነ ወደፊትም የሚነሳ መስሏል ታየኝም ግን ተስፋ
አሁንም የቤት ስራ እንደ ኢትዮጵያዊነት እንሰጣጥ ላንተ የቤት ስራ መስጠት ነገር አሁን ባየው ነገር ጥሩ የጋዜጠኝነት መጀመሪያ ኮንፊደንስ ነው ጥሩ ኮንፊደንስ አይቼ ባለ ሁለተኛ ነገር በጋዜጠኛ አገር ትለመልማለች አገርም ትወድቃለች
ኦኬ
በርግጠኝነት ስለዚህ አሁን ያለህ ነገር አንተ እዚህ ጋር በተሻለ ነገር ላይ ያለ ስለሆነ የኢትዮጵያ እግር ኳስን ወንዱም በሴቱም ላይ በዚህ ሚዲያ ላይ ምን ደረጃ እንደደረሰን አገር የሚያርገው የግድ በቴክኖሎጂ ዝም ብሎ ወይ በሌላ ነገር ብቻ አይደለም እግር ኳሳችን አንዱ መጣሪያችን ነው ኢትዮጵያን መጣሪያችን ማድረግ እንጂ በሩጫው እንዴት ነው የምንታወቅበትኛው
ኦኬ
እኔ ሞሮኮ ይጃለሁ ሞሮኮ እኮ ኢትዮጵያ ምንድነው ኢትዮጵያ ይና አለኝ አዎ አልኩት ኢትዮጵያ ከኢትዮጵያ ልክ ኃይለ ገብረስላሴ ነው የጠራልኝ ስለዚህ እናተም እዚህ ነገር ላይ እኔም ዛካ ወደ ኢትዮጵያ ከተመለስኩ በኋላ እንደዚህ አድራሻዎች ተቀያይረን ያለው እግር ኳስ ያለው የኢትዮጵያና አቋሁን እየተለዋወጠን እንደ ሀገር ብትዘግቡልን አንዳንድ ነገሮችን ብትወጡኛም ደስተኛ ነን
በቀጣይም እኔ እንደጀመርኩል እኔ እንኳን በእግር ኳስ ተስፋ ቆርጬ ነበር እኔ በነገራችን ላይ እግር ኳስ ጫወት ነበር እጄን የተቆወድኩ የተሰበርኩት እግር ኳስ ጫወት ነው እግር ኳስ ወዳለው ግን አሁን መመልከት ብቻ ነው ኢትዮጵያ ደግሞ እኔ በየጊዜው ተሸነፈች የሚል ስለምሰማ እኔ በነበርኩበት ጊዜ ኢትዮጵያ ኬንያን 3-0 ቀጣ መለሰች ኡጋንዳ አይቮሪ ኮስትን በኩረጽዮን ባገባት አንድ ጎል 1-0 አሸንፈናል አዲስ አበባ አይቮሪ ኮስትን የሚያክል ቡድን አሁን እንንጋ ጅቡቲን አሸንፉ እንደሆነ አላውቅም
ግን አሁን ስትጠይቁ የሰውነት ቢሻው ቲም እንዴት የአፍሪካ ዋንጫ አናለፈ በወቅቱ ቀድም ያልኩ ነው ስትራክቸሩን ትንሽ ቀየሩትና ሲስተም ውስጥ ገባች አገሪቷ ያ ሲስተም ግን አይቀጥልም ሲስተም ውስጥ ይገባሉ ይወጣሉ ሲስተም ውስጥ ይገባሉ ይወጣሉ ያ ነገር በምን ይቀጥላል የሚለው ነገር የናታ አስተዋጽኦን ትልቅ ነገር ማበረከት
የተቻለንን እናደርጋለን እኔም ለማለት የፈለኩት ተስፋ ቆርጬ ነበር አሁን ባልከኝ ሁኔታ ከሆነ
ይመለሳል
ኢትዮጵያ ድምጽ ሬዲዮ ይሄንን ለማስተካከል የተቻለንን እናደርጋለን እርዳታ ለማድረግኛ ማስተካከል አንችልም ግን ይሄ እንዲሆን ለመገፋፋትና ለመከስከስ እናደርጋለን አንተንም ደግሞ እየደወልን ምን እንደደረሰን ጠይቃለን ስልክን ተተዋለ እዚ
እሺ ያው
እጅግ በጣም አመሰግናለሁ
መልካም
እንድትመኝልሃለሁ
ምስጋናን አቀርባለሁ ያው በየቤታቸው ኢትዮጵያውያን እየጠሩኝ ጥሩ ሐሳብ ሼር ያረግን ኢትዮጵያ ባላችሁን ያካፈሉኝም ስለሆነ በየቤቱ በየርኩበት ላይ አመሰግናችኋለሁ
እጅግ በጣም እናመሰግናለን መልካም እድል እንመኝልሃለን እንግዲህ ወደፊት እንደውልልሃለን
እግዚአብሔር ያክብርልን በጣም
አሜን
ናፍቂ ፋክሽ I don't know, I like it. No, I did. That's not right, by the way. It's not right. It's not right. It's not right. Wait. You thought it was right? It's weak. Oh. You like it? Can we have more? Should we have more? Should we have more? Are you ready, Nick? Chin the conchip and look at it.
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ከቀኑ 4 ሰዓት ከጧቱ 4 ሰዓት ማለት ነው እስከ 6 ሰዓት በኢትዮጵያኖች አቆጣጠር የሚያስተላልፈው ፕሮግራም እንደቀጠለ ነው። በመግቢያ ፕሮግራማችን ላይ እንደገለጽንላችሁ አሁን በቀጥታ ከአዲስ አበባ እስክንድር ከኛ ጋር ይገኛል። ሰላም እስክንድር።
ሰላም አህመድ እንደምን?
ሰላም ነው።
ደህና ነኝ አህመድ። አንተ እንዴት ነህ? ያው ናፈቀ
እንደምለህ
እዚህ ታቆይ ነው እና የሰው? አዎ ናፈቀ።
አጭር ጊዜ ነበረችን። እስክንድር እንግዲህ አሁን 15 ደቂቃ አለችኝ እቺን ልጠቀምባት። ሌላ ኢንተርቪው ይዤ አላልክል ብሎኝ ነው ይቅርታ። ሰፋ ያለው ውይይት ለማድረግ ነው ጋንተ ጋር የምፈልገው። እስክንድር አንተና የሆነ ቫይበር ላይ አይቼ ነበር ባለፈው ሳምንት ያደረጋችሁትንም ውይይት ተከታትለናል። በዛ ውይይት ላይ እንግዲህ ግዜ ስለለለኝ አጥራጥራ አድርጌ አቀርብልሃለሁ። ውይይት ላይ በ10ም ከተማ ወረ ክፍለ ከተማ ነው ወረዳ ነው የምትለኝ የምትሉት የአዲስ አበባን ማህበር ወይንም ድርጅት ለማቋቋም ያስባችሁ መስሎኛልና እሱን በተመለከተ እስቲ የት እንደደረሳችሁ ምን እርዳታ እንደምትፈልጉ ዳያስፖራ ያለ ኢትዮጵያዊ የአዲስ አበባ የሁሉም ሀገር ስለሆነች ሁሉንም መለከተውና ምን ማድረግ እንዳለበት አጠራር ጋር አስረዳኝ።
ኦኬ ያው እንደተባለች ምንድነው በየአጣጥሩ ከተማ ላይ ተዋዳ ማደርግና ባሽም ከተማ ላይ ኮሚቴ ባላደራ ኮሚቴ ማቋቋም ነው። ባላደራ ኮሚቴ የምንባለው እኛ ነን። ባላደራ የምንባለው ተባው ላይ ሰምተው እንደሆነ አላውቅም፣ ግን ተባው ላይ ህዝቡ ወክልና ተጥቷል። ይሄ ካስሩን ክፍለ ከተማ የተጣጣ ሀቅ ነው። አሁን ከተማዋ መስራት መንተን ወኪል የላትም። ያ ባልሆነበት ሁኔታ አትሊስት ለብዙሃኑ ህዝብ በሞራልና በፖለቲካ ደረጃ የሚናገረላች ተወካይ ያስፈልጋታል በሚል ያን ውክልና ተቀብለናል። ያን ውክልና ተቀብለን ደግሞ እኛ ወደ ክፍለ ከተሞች ሄድን። እንደዚሁ በእያንዳንዱ ክፍለ ከተማ ላይ የባላደራ ኮሚቴዎች እናቋቁማለን። እነዛ አስር ክፍለ ከተሞች ደግሞ ወደ ወረዳ የወርዱና 117 ወረዳዎች አሉ። ጠንፈዶ ቀበሌ ማለት ነው። በ117ቱም ቀበሌዎች እንደዚህ የባላደራ ኮሚቴዎች አቋቁማሉ ማለት ነው። እነዛ ባላደራ ኮሚቴ ወረዳ ደረጃ ባላደራ ኮሚቴዎች ደግሞ ወደ ታች ወርደው እያንዳንዱ ቤት ያቋቋሉ ማለት ነው። እና በዛ መንገድ ቀጥታ ህዝቡ ጋር እንደባለን ህዝቡን እናነቀዋለን፣ እናደራጀዋለን፣ ለምርጫ እናዘጋጀዋለን። ለምርጫ ጊዜ ወጥተን ደግሞ ድምጻችን መጥቷል። ማንም እዚህ ከተማ ላይ አንድም ወንበር አያሸንፍም። በእኛ በፖለቲካ ድርጅት ይሁን ልዩ ጥቅም የሚል የፖለቲካ ድርጅት አዲስ አበባ ላይ አንድ ወንበር እንደማያሸንፍ የተቻለን ሁሉ ሰላማዊና በህጋዊ እንሰራለን። ግን እንቅስቃሴያችን በዚህ ብቻ አይገደብም። የሌሎች የክልሎችንም ትብብር እንደዚህ እንጠይቃለን። ለምን አዲስ አበባ የአዲስ አበባ ናት አይደለችም? አዲስ አበባ የኢትዮጵያ ነች እና በሌሎች ክልሎችም ያሉ ኢትዮጵያውያን፣ በመላ ሀገር ያሉ ኢትዮጵያውያን እንደዚሁ ድምጻቸውን በሚሰጡበት ጊዜ በአዲስ አበባ ላይ ልዩ ጥቅም አላት ብሎ አቋም የወሰደ ፓርቲ ይህንን መስመር ለሚያራምድ ፓርቲ ድምጻቸውን እንዳይሰጡ እንደዚሁ በሀገር አቀፍ ደረጃ እንንቀሳቀሳለን ብለናል።
ይሄንን ስታደርጉ መቼም የቁሳቁስና የገንዘብ እርዳታ የሚያስፈልግ ይመስለኛል። እነዚህ ሁሉ ድርጅት እንትማን ነው ኮሚቴው ሲታቋቁም በየተለያዩ አካባቢዎች ለዚህስ ምን ያሰባችሁት ነገር አለ? ይሄንን እርዳታስ እንዴት ነው ልታገኙት? ዳያስፖራውስ ኢትዮጵያዊ ነው? የአዲስ አበባ ልጅ በብዛት አለ? ኢትዮጵያዊ በሙሉ የአዲስ አበባ የኔ ነች ነው የሚለው? እነዚህ ሁሉ ሳይመለከታቸው ምን ማድረግስ ይችላሉ?
እሺ ትክክል። አልተሰምተኝ ይሆናል አላውቅም፣ ግን ጥያቄውን ለተረዳሁት እንደገባኝ ከሆነ ዳያስፖራው በዚህ ውስጥ ምን ሚና መጫወት ይችላል የሚል ይመስለኛል።
ትክክል።
በዛ እሺ፣ ጥሩ ትክክል የሚለው ሰምቻለሁ። ስለዚህ ዳያስፖራው እንግዲህ ምንድን ነው? ማናቸውም እንቅስቃሴ ለማድረግ የፋይናንስ ወሳኝነት ነው። ያለ ፋይናንስ ምንም ማድረግ አይቻልም። ስለዚህ ዳያስፖራው አሁን በዋናነት ሊረዳን የሚችለው በፋይናንስ ደረጃ ነው። ግን የዳያስፖራው ሚና በፋይናንስ ድጋፍ ብቻ የምንወስኑ አይደለም። እሱም በያለበት እንደዚሁ ሀሳብ ዙሪያ ተደራጅቶ መጀመሪያ ነጥቶ ከዛ ተደራጅቶ ከዛ በኋላ እዚህ ሀገር ያሉትን ተመዶቹን፣ ጓደኞቹን፣ በሶሻል ሚዲያ ያሉ ጓደኞችን እንደዚሁም ደግሞ በአጠቃላይ በሶሻል ሚዲያ በኩል ሀገር ውስጥ ያለውን ህዝብ መቀጠት አለበት። የእንቅስቃሴ አካል መሆን አለበት። ገንዘቡን ብቻ አይደለም የምንፈልገው፣ ዳያስፖራውን ተሳትፎ ነው። ዋናው ድሮም ያው ህዝቡን የማሳመን ህዝቡ ያምናል፣ ግን ቢሆንም ህዝቡን በጣም ግንዛቤ የማስጨበጥ ጉዳይ አለ። በየጊዜው መከራከር ያስፈልጋል እና የዚህ የሂደቱ አካል ቢሆን የምንፈልገው እና በየቦታው በነገራችን ላይ በሀገሮች ብቻ ሳይሆን በውጭም በኩል ማደራጀት እንቆላችን አይቀርም። ለጊዜው ግን ወደዚያ እስከምንደርስ ድረስ ይሄ በሂደት የሚሆን ነው። እስከዛ ድረስ ግን ጠንቢን ያስፈልገናል። አሁን በተለይ አስሩም ለከተማ የመጀመሪያ ሰፈራችን ቢሆን አስሩ ለከተማ ማደራጀት ነው። ይሄን ለማድረግ ደግሞ ጠንቢን ያስፈልገናል እና ጠንቢን ሚረዳን ካለን የፍቅር መረጃ በጣም ደስ ይለናል። ያቀልናል። ሆኖም ግን በመጨረሻ ላይ እንቅስቃሴው ራሱ ችሎ እዚሁ አተባው ማነው እዚሁ ሀገር ውስጥ ያለው እንቅስቃሴ ራሱን ፋይናንስ አድርጎ መሄድ አለበት ብለን ነው እኛ ወዲሁ ስትራቴጂክ ያስቀምጥ ነው እና ያው ውጭ ያለውም ደግሞ ይህንን ማድረግ ይችላል። ግን በመሰረቱ ግን ሀገር ውስጥ ያለው እንቅስቃሴ የራሱን ችሎ መንቀሳቀስ መቻል አለበት። ይህ ባህሪ ነው። ጃምፕ ስታርት ለማድረግ ብቻ ነው የፋይናንስ ድጋፍ የምንለው። ጃምፕ ስታርት ማለትም ለማስመጣት ግን ሳንቲም ድጋፍ ያስፈልገናል እና አሁን እዛ ረገድ የምንረዳው ካለ ብንረዳ ደስ ይለኛል። በሂደት ግን በምንም ተአምር ራሱን ችሎ መንቀሳቀስ መቻል አለበት። ህዝቡ የራሱን ትግል ፋይናንስ ማድረግ መቻል አለበት እና በዛ ያንን ስትራቴጂክ አድርገን ነው የምንቀሳቀሰው።
እስክንድር፣ ይህንን ለማድረግ የሆነ ግንኙነት መፍጠር ይኖርባቸዋል ከዳያስፖራው ጋር። እንዴት እንደሚረዳችሁ በየት በኩል ልትረዱ እንደምችሉም ይህንን ማሳወቅ ይኖርባቸዋል። ይህንን ሀሳቡን ጀምራችሁታል? ይህንን ማድረግ
እውነት ለመናገር አሁን ውጭ ገንዘብ ለማሰባሰብ እንደ አንድ ኮሚቴ ነገር ማቋቋም ይገባናል። የእሱን ኮሚቴ ገና አላቋቋምም።
ኦኬ።
ሆኖም ግን እኔ እዚህ ኮሚቴ ላይ ያለ ሰዎች ስለምንታወቅ የምንታወቀውን ሰው በእኛ በኩል ሳንቲም መላክ ይቻላል። አሁን ላለው ለኢሚዲየት እሱ ማለት ክፍለ ከተሞችን ለማደራጀት ኢሚዲየትሊ መርዳት ፈልጋሉ ለሚል ሰው ለምንታወቅ ሰዎች በኮሚቴ ውስጥ አባል ለሆኑ ሰዎች ሳንቲም እንዲላክ ማድረግ ይችላል። እሱ ሳንቲም ወደ ቋቱ ገብቶ ከቋቱ ወደ ስራ ላይ የሚውሉበት መንገድ እናመቻቻለን። ግን ይሄ በሂደት መልክ የሚይዝ ነገር ነው። ኮሚቴ ተቋቁሞ ፎርማል የሆነ እንቅስቃሴ የሚደረግበት ነው። ያንን ለማድረግ አሁ ዳያስፖራን ጎን ለጎን ለማደራጀት ገና እንቅስቃሴ አልጀመርንም። አሁን ትልቁ ኢሚዲየት ተግባር ብለን የያዝነው አስሩ ክፍለ ከተማ ላይ በአንድ ጊዜ ስብሰባ ማድረግ ነው። በአንድ ቀዳሚ ነው ተባባጥቆ አጥር ከመከተማ በጣም ብዙ ስለሆነ ያንዳንድን ከመከተማ በየታመቱ እየታመቱ ግን በጣም ረጅም ጊዜ ፈልጋለሁ። ህዝብ የድርጅት ጥያቄ በጣም አንገብጋቢ ስለሆነ በአንድ ቀዳሚ ነው በሚቀጥሉት ሁለት መስመሮች ሁሉንም ከመከተማዎች ላይ ተሰባዎች እናደርጋለን።
እስክንድር ይሄ
ነው አሁን እያደረገን ይሄ ነው ነገራችን ታውቃለህ በጣም እንትና ያለው ኤንጌጅ አድርጎን ያለው ስራችን ሙሉ ፎከስ ሆነን ያለነው በዚህ ጉዳይ ላይ ነው።
የአዲስ አበባ ህዝብ ለነዚህ ላነሳቸው ጥያቄ የሚሰጠው መልስ ምን ይመስላል? የስብሰባውን አይተናል። ከስብሰባው ላይ መገኘት ያልቻሉት የአዲስ አበባ ነዋሪዎች ምን ይላሉ?
ምን ይሄ መጥራጥ አይደለም ማህበራዊ ተማራራይ ስትረ በማህበራዊ ግንኙነት ውስጥ መልሱን ማግኘት ይችላል። አዲስ አበባ በከተማው ላይ አንድ ብሔር ከነበረበት አልተጣለም ነገር አይቀበል። ይሄ በጣም ግልጽ የሆነ ነገር ይመስለኛል። የሁሉም ኢትዮጵያን ትሽ ከተማ የነዋሪዎች አለች እዚህ ከተማ ላይ ተወለደውም እዚህ ከተማ ሌሎች ክልሎችም ተወልደው መጥተው የሚኖር ሰው እኩል ባለመብት ናቸው። ሁሉም ኢትዮጵያዊ በዚህ ክልል አዲስ አበባ ላይ እኩል ባለመብት ነው። አክቹዋሊ በአዲስ አበባ ላይ ብቻ አይደለም በሁሉም በሀገሪቷ ላይ ሁሉም ኢትዮጵያዊ ሁሉም ዜጋ እኩል ባለመብት ነው። በተወላጅነት አንዱ ከአንዱ የበላይ ሊሆን አይችልም። በተወላጅነት ይመጣ መብት ማለት ነው። በተወላጅነት ያለው መብት ብቸኛው መብት ዜግነት ነው። ኢትዮጵያዊነት በተወላጅነት የምናገኘው መብት ከዛ በኋላ ባለው መብቶቻችን ግን በዜግነት ያለ መብት ግን በሁሉ ነገር እኩል ነው። በዜግነት የምናገኘው ማን ነው? በተወላጅነት የምናገኘው ዜግነት ነው። እሱ ቢለየን አሁን ከሱዳኖች፣ እሱ ቢለየን ከኬንያዎች፣ እሱ ቢለየን ከአሜሪካኖች ኢትዮጵያውያን ካልሆን ሀገሮች ከሌሎች ሀገሮች ጋር ነሱ እንድንለይበት ነው በተወላጅነት እናገኘት ና ይሄ በጣም ኤሊመንተሪ የሆነ ሎጂክ ነው። የዜግነት ትርጉም ያለው እዚህ ላይ ነው። ሁሉም ዜጋ እኩል ነው። በተወላጅነት ነው ዜግነት እንዳገኘ ከዚያ በኋላ ግን እኩል ነው እና ይሄ እኔ ምንም ብዙም እንትን ሚል አይደለም ብዙም ያጨቃጭቅ ጉዳይ አይደለም። ሆን ብለው ከፋፋዮች ግን ሆን ብለው ሊያባሉ ሆን ብለው ላይ ያባሉን የተክለውብን ሄዱን መርድ አለ። ለዛ መርድ ሰለባ ይሆነዋል፣ ለዛ ወጥመት ሰለባ ይሆነዋል። አውቀውም ሳያውቁ ብለው እነሱም ደግሞ ለሁለት ይከፈላሉ። አውቀው ሰለባ ይሆነዋሉ፣ አውቁ ደግሞ ሳያውቁ ሰለባ ይሆነዋሉ። እነሱ መካከል እርግጥ ብዙ ሳያውቅ ሰለባ ይሆናል። ለዚህ ወጥመት፣ ለዚህ መርድ፣ ለዚህ የከፋፍለ ጊዛ ፖሊሲ ሰለባ ከሆኑት መካከል ብዙ አሉ። በስሜት የገባበት ነው። ተወሰኑት ደግሞ ሆን ብለው የፖለቲካ ግብ ስላላቸው እቺን ሀገር የመወሰን ግብ ስላላቸው የተጠቀሙበት ይገኛሉ። ግን በመርህ ደረጃ በህዝብ ስሜት ደረጃ ግን ሁላችንም እኩል እንደሆነ የትም ቦታ ላይ አዲስ አበባ ብቻ ሳይሆን የትም ቦታ ላይ በሀገሪቱ አራት ማዕዘንም በዜግነቱ ኢትዮጵያ የሆነ በሁሉም ቦታ ላይ እኩል ባለመብት መሆኑ ምንም ያጠራጥር አይደለም። አንዱ የአንድ አካባቢ ላይ በተወላጅነቱ የሚያገኘ ልዩ ጥቅም የለም።
እስክንድር ሁለት ደቂቃ ነቻለችኝ እና ሁለት ጥያቄዎች አሉኝ። አሁን የደረሰኝ ከአድማጮች በስልክ የመጣ አለን ነው የሚለው መሰለኝ። አለን የሚባል ድርጅት በአዲስ አበባ ጉዳይ ላይ በተመለከተ ተቋቁሟልና በዚህ ድርጅት ዙሪያ መረጃ አለክ ወይ አብራችሁ ትሰራላችሁ ወይ ይላል። ይሄን አጠራ አድርገህ መልስልኝና በተጨማሪ
ምንም እሺ
በተጨማሪ ደግሞ ሁለተኛው ጥያቄ ምን ማለት ነው? አዲስ አበባ የተለየ ጥቅም ያስፈልገናል የተባለው ምን ለማለት ነው? አጠር አድርገህ በሁለት ደቂቃ ውስጥ ሁለቱን ጥያቄዎች መልስልኝ የኔ ጌታ።
እሺ አለን ከተባለ አለን እንዳሉ እናቃለን። ከነሱ እንደሆነ ሌሎች በአዲስ አበባ ጉዳዮች ላይ የተቋቋሙ ማህበራት ጋር ሁሉ እንሰራለን። ምንም ይሄ ማንተራ ባብረ ማጠራበት ምክንያት የለም። የመገናኘት የመነጋገር ጉዳይ ነው። ይሄን እናደርጋለን እና ይሄ ምንም ማንም ለታስብ የሚገባ ጉዳይ አይደለም። ለአንድ አላማ ነው የቆምነው፣ ለዜጎች መብት ነው የቆምነው። ሁላችንም በተመረጠ ተወላጅነት ለደረሰው ተወላጅ ሳይሆን ለሁሉም።
ሃሎ
ዜጎች ጉዳይ ነው። ሁለተኛው ጥያቄ አሁን ያሳ ልዩ ጥቅም ምን ተብሎ ነው ልጅ የተባለው? ቀደም እንዳልኩት ልዩ ጥቅሙ ዋት ኢትዮጵያ ለመግዛት እንብሎ ያስቀመጠው ወጥመድ ነው። በተለይ አማራና ኦሮሞን ለማባላት አማራና ኦሮሞን ከፋፍሎ ይህን ሀገር በበላይነት ለመምራት ያስቀመጠው ፓርቲ ግዛ ግን የጥመት ነው ይሄ መከራ ያስፈልጋል ነው ልዩ ጥቅም ጥያቄ ከኦሮሞ ሆይ ባልመጣ ኦሮሞ ኤሊት አልመጣ ይሄ የዋት መሪዎች ሆን ብለው ህገመንግስት ያስጠብቁት ነው ይሄንን በአሁን እኛ ብቻ ታውነ ይሄንን የምንለው ኦሮሞ ኤሊቶችም አቃይ የታወቁ ኦሮሞ ኤሊቶች ራሳቸው ይሄ ነገር በህዋት ሆን ብለው የተቀመጠ ነገር መሆኑን ተቀብለው እየተናገሩ ይገኛሉ ስለዚህ ለዚህ የትመጡስ ማንም የሚገባ ሰው ካለ ቅድም እንዳልኩት በሁለት መንገድ ነው አንዱ በስሜታዊነት በየዋህነት ነው አንደኛ ደግሞ ሆን ብሎ ሲናገር ለመበተና አጀንዳ ተያያዘ ነው እና ግን ከህዝብ የመነጨ አይደለም ዋናው ቁልፍ ነጥብ ምንድነው ከህዝብ የመነጨ አይደለም የኦሮሞ ህዝብ ለአዲስ አበባ ላይ ልዩ ጥቅም አለኝ ለአዲስ አበባ ላይ ብቻዬን ባለቤት ነኝ የሚል አቋም የለውም ይሄ ሊሰመርበት ይገባል አጠቃላይ እስክንድር ኦሮሞ ማህበረሰብ የወጣ ጥያቄ አይደለም የዋት ማሪዎች ከፋፍለ ግዛ ፖሊሲ ነው
እስክንድር እጅግ በጣም አመሰግናለሁ ሰዓቴ ሊያልቅ ነው 2 ደቂቃ አለኝ ከዛ በፊት ግን አሁን ያልከው የኦሮሞ ኢንተሌክቹዋሎች ይሄንን አያነሱም ላልከው እኛም አንዳን ታዋቂ እንደነ ሊንጮ ባቲና እንደነ የተከበሩ የፓርላማው ባለ የነበሩት ማናቸው
አቶ
ቡልቻ ደመቅሳ እነሱ የሚሉትን ሰምተናልና እንዳልከው ይሄ በአጠቃላይ የኦሮሞ ኢንተሌክቹዋል አካባቢ ሆነ በተለይ በህብረተሰቡ ያለ ጥያቄ ሳይሆን በእኛም አንደርስታንዲንግ ወያኔ ለመከፋፈል በተለይ አማራውና ኦሮሞውን ለማጣላት ያደረገው ነው ለማንኛውም እንደውላለን ሁኔታውን እንከታተላለን በጥብቅ እንከታተላለን መልካም ምድል እንመኝላችኋለን እስከምንሰማማ ድረስ መልካም ምድል ይሁንላችሁ
እሺ እግዚአብሔር ይስጥልን ስላዳመጣችሁ እና መሰግናለሁ አንተም እግዚአብሔር ይስጥልኝ አመሰግናለሁ
ሰላም ጤና ይስጥልኝ
እሺ ቻው
አድማጮቻችን እንግዲህ የዛሬው ፕሮግራማችን እንዲህ ያለ እዚህ መጨረሻው ላይ ደርሷል በሚቀጥለው ሳምንት በተመሳሳይ ፕሮግራምስ ከመንገናኝ ድረስ እንሰናበታችሁ እኔ አህመድ
እኔም ዘውዱ
እኔም መርሶ
እንዲሁም የቴክኒክ ኃላፊያችን የዛሬው መርሶነን እስከ ሳምንት መልካም ሳምንት ጤና ይስጥልን
Rendao y manyusha, la 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 rendao y manyus